ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በዛሬው የእሁድ ፕሮግራማችን የተለያዩ አርስቶችን እንዳስሳለን። ከዚያ ዓለም በሁለት ኃያላን ተከፋፍላ በነበረችበት ጊዜ የዋርሶና የናቶ አባላት ተብለው የሚጠሩ አገሮች አባል የሆኑበት የጦር ካምፕ ነበሩ፣ ካምፖች ነበሩ። ታዲያ የዋርሶ የጦር ካምፕ አባላት በሶቪየት ህብረት ይመሩ የነበሩት ፖላንድ፣ ሩማኒያ፣ ሃንጋሪ፣ ምስራቅ ጀርመን፣ ቡልጋሪያና ቼኮስሎቫኪያ ነበሩ። እነዚህ የምስራቅ አውሮፓ አገሮች አባል የሆኑበት ካምፕ ዓላማው በአሜሪካ የሚመራውና ናቶ ተብሎ የሚጠራው የጦር ካምፕ አባላት አገሮች ሊያደርሱ የሚችሉትን ጥቃት በጋራ ለመከላከል በሚል መርሆ ከመሆኑም በላይ በኢኮኖሚና በሌሎች ተጽዕኖዎች ከምዕራቡ ዓለም ሊመጣባቸው የሚችለውን ችግርም በጋራ ለመቋቋም ነበር። ታዲያ በሶቪየት ህብረት የሚመራው የዋርሶ የጦር ካምፕ ምንም እንኳን በአጠቃላዩ 7 የምስራቅ አውሮፓ ሀገሮች አባል ያሉበት ቢሆንም በድርጅት ውስጥ ፈላጩና ቆራጩ ሶቪየት ህብረት ነበረች። ሌሎቹ ሀገሮች ከሁለተኛው ዓለም ጦርነት በኋላ የጦርነቱ አሸናፊ በነበረችው በሶቪየት ህብረት ቁጥጥር ውስጥ የወደቁ ሀገሮች ስለነበሩ የጦርነቱ አሸናፊ የሆነችው የሶቪየት ህብረት መሪዎች የሚሉትን ከመፈጸም ውጪ የራሳቸው የሆነ ህይወት አልነበራቸውም። ይህንን የምስራቅ አውሮፓ የሶሻሊስት ሀገሮች ስምምነት አልቀበልም ብላ ከመጀመሪያውኑ አሻፈረኝ እምቢ ብላ ያልገባችውና ለስታሊን እጄን አልሰጥም ብላ የቀረችው ነፍሷን ይማረውና ዛሬ በህይወት የሌለችው የበፊቷ ዩጎዝላቪያ ነበረች። ታዲያ ዩጎዝላቪያኖች በዚያን ጊዜ ስለ ዋርሶ የጦር ቃል ኪዳን አባላት አገሮች ሲቀልዱ የሶቪየት ህብረት ካልሲ አጣቢዎች ናቸው ይሉ ነበር። ይህን ይሉ የነበረው የሶቪየት ህብረትን ትዕዛዝ ለማስፈጸም በሶቪየት ህብረት ፍላጎትና መልካም ፈቃድ የተቋቋሙ ናቸው ለማለት ነበር። እንዳውም አንድ የሚናገሩት ቀልድ ትዝ የሚለኝ በጊዜው የሶቪየት ህብረቱ መሪ ሊዮኒድ ብሬዥኔቭ፣ የቡልጋሪያው ቶዶር ዢቭኮቭ፣ የምስራቅ ጀርመኑ ኤሪክ ሆኒከር፣ የሩማንያው ቻውቼስኩ፣ የሃንጋሪው ያኖሽ ካድር፣ የቼኮስላቪያው ጉስታቭ ሁሳክ እና የፖላንዱ ጄኔራል ዋይቼህ ያሩዜልስኪ በአንድ አውሮፕላን ሲጓዙ አውሮፕላኗ ጭነት ስለበዛባት ፓይለቱ ወደ 7ቱ ተጓዦች ፊቱን አዙሮ አይ አውሮፕላኗ ጭነት መቀነስ አለባት፣ አልቻለችም፣ ስለዚህ ከመካከላችሁ አንድ ሰው መቀነስ አለበት ብሎ ሲል የሶቪየቱ መሪ ለችግሩ መፍትሄ የሰጡት ከ6ቱ የዋርሶ አባል አገራት መሪዎች ውስጥ የቡልጋሪያውን መሪ ቶዶር ዢቭኮቭን አንተ የዋርሶን የጦር ቃል ኪዳን መኖር ከልብህ የምትፈልግ በመሆንህና የቃል ኪዳን ድርጅቱ እንዳይፈርስም የምትፈልግ ስለሆንክ የሁላችንን ፍላጎት ለማሳካት ዓላማ ያለ ሰው ስለሆንክ አንተ እንድትሰዋ ተስማምተናል ይሉና ራሳቸው ወስነው ቶዶር ዢቭኮቭን በዋርሶ ስም አውጥተው ከአውሮፕላን ላይ ይጥሏቸዋል። አሁንም ያቺ አውሮፕላን አሮጌ ስለነበረችና አቅሟ እምብዛም ስላልነበረ ምንም ቶዶር ዢቭኮቭም ቢቀነሱ የአውሮፕላኗ ችግር ስላልተቀነፈ የሶቪየት ህብረቱ ሊዮኒድ ብሬዥኔቭ የተቀሩትን የዋርሶ አባላት መሪዎች የዋርሶ ድርጅት እንዳይጠፋ በማለት አንድ በአንድ ከአውሮፕላን ላይ እያስወጡ ጥለው በመጨረሻ ብቻቸውን ቀሩ። የእሳቸው ብቻቸውን መቅረትም ምንም ችግር የለበትም ባይ ናቸው። የዋርሶው መሪ ስለነበሩ በሳቸው እምነት የሌሎቹን አገር አጋር አገሮች መሪዎች በቀላሉ መሾምና መሻር እንደገና ማቋቋም ስለሚችሉ ነበር። ታዲያ ይህን ቀልድ ሳስብ የትግራይ ነጻ አውጪ ድርጅት ዓላማውን እንዲያሳኩለት በጭቁን ብሔር ስም እንደንቁላል የፈለፈላቸው የአዴፓ፣ የኦዴፓ፣ የደህዴንና ሌሎችም ወዘተ የመሳሰሉ ድርጅቶችና መሪዎቻቸው አይኔ ላይ ድቅን ይሉብኛል። የዋርሶው የቃል ኪዳን ድርጅት ሲፈራርስ የበፊቷ ሶቪየት ህብረት የዛሬዋ ሩሲያ ያዙኝ ልቀቁኝ የኔ ተከትለዎች ከቁጥጥሬ ወጡ ብላ አቧራ አላጨሰችም፣ ጦር አልመዘዘችም። የትግራይ ነጻ አውጪ ድርጅት ግን በሌላ በኩል እኔ ከሞት ሰርዶ አይብቀል እንዳለችው አህያ ከኔ ቁጥጥር ውጭ ከሆነች አጥፍቼ እጠፋለሁ በሚመስል ፈሊጥ ከፋፍሎ ለመግዛት እንዲያመቸው በዘርና በቋንቋ የከፋፈላትን ሀገር በየቦታው ቅጥረኞች እየላከ ህዝብ በማጫረስ ከተሳካ ተመልሶ ለመምጣት ካልተሳካ ደግሞ ኢትዮጵያን የጦርና የሞት ቀጠና ለማድረግ ትንቅንቁን ተያይዞታል። በዚህም የተነሳ የሀገር ዳር ድንበር ለማስከበር ከ20 ዓመታት በላይ በአካባቢው የሚገኘውን የኢትዮጵያ ሰራዊት በሌሊት በመውጋት ጭፍጨፋ በማካሄድ የፈራነው ጦርነት ተጀምሯል። ከጦርነቱ ከሞት ከጥፋትና ከውድመት በስተቀር ቅንጣት የሀገር እድገት እንደማይገኝ ጠንቅቀን እናውቃለን። ይህ ጦርነት ባይጀመር የማንኛውም ኢትዮጵያዊ ብቻ ሳይሆን የሰው ልጅ የሆነ ሁሉ ፍላጎት ነበር። አሁን ከላይ በተከሰነው ምክንያት ጦርነቱ ተጀምሯል። የዚህ ጦርነት ዓላማ ሰው መግደል፣ ንብረት ማውደምና 30 ዓመት ለተፈጸመው በደልና ወንጀል በጦር ሜዳ ላይ በቀል መውሰድ ሳይሆን በዚህ 30 ዓመት ገደማ በስልጣን ላይ ሆነው ለዚህ ሁሉ ወንጀልና በደል የእልፍ አእላፍ ህዝብ መሞት፣ መሳደድና መታሰር፣ መሰቃየት ምክንያት የሆኑትን የትግራይ ህዝብ ነጻ አውጪ ድርጅት መሪዎቹን ለይቶ ለፍርድ ማቅረብ ነው። የነዚህ መሪዎች በሕግ ፊት መቅረብ አሁንም ሆነ ወደፊት በስልጣን ላይ ሆነው በህዝብና በሀገር ላይ ማንኛውንም በደል የሰሩና የሚሰሩ ሰዎችም የጊዜ ጥያቄ እንጂ አንድ ቀን በሕግ ፊት የሚቀርቡ መሆናቸውን ለማስታወስና ለማሳወቅ ይረዳል። ማንኛውም ጦርነት በሚካሄድበት ቦታ የመጀመሪያው የጦርነቱ ሰለባ የሚሆኑት ህፃናት፣ አሮጊቶች፣ ሽማግሌዎችና አቅመ ደካሞች በመሆናቸው እነዚህን ወገኖቻችንን በተቻለ መጠን ለመታደግና በጦርነትም የመወደመውን መልሶ ለማቋቋም ማንኛውም ኢትዮጵያዊ ርብርብ ማድረግ የውዴታ ግዴታችን መሆን አለበት። ትግራይ ያለ ኢትዮጵያ እንደማትኖር ሁሉ ኢትዮጵያም ለትግራይ ታስፈልጋታለች። የትግራይ ህዝብ በኢትዮጵያዊነቱ ኮርቶና ተከብሮ እንዲኖርና ሰላም በሀገራችን እንዲሰፍን ማንኛውም ኢትዮጵያዊ ለሀገር አንድነትና ለእኩልነት ለሰው ልጆች መብት መከበር በጋራ መታገል ይኖርብናል እንላለን። በተለይ ደግሞ በውጭው ዓለም የምንገኝ ከትግራይም ሆነ ከሌሎች የኢትዮጵያ አካባቢዎች የመጣን ኢትዮጵያውያን ዓላማችን መሆን ያለበት የሰው ህይወትና የሀገር ሀብት እንዳይወድም ጦርነቱ ባጭር ጊዜ አብቅቶ በጥፋታቸው የሚፈለጉ የጥፋት ኃይሎች እጃቸውን ሰጥተው በሕግ ፊት እንዲቀርቡ መተባበር ነው። አለበለዚያ ግን አውሮፓና አሜሪካ ቁጭ ብለን ለሰላሳ ዓመት በኢትዮጵያ ህዝብ ላይ በደል የፈጸሙ ሰዎችን በመደገፍ ጦርነቱን እንዲራዘም ማድረግ እንወደዋለን በሚንለው የትግራይና በአጠቃላይ በኢትዮጵያ ህዝብ ላይ ስቃይና ሰቆቃው እንዲራዘም ማድረግ ነው። Oh. ድጋሚ ውድ አድማጮቻችንን ጤና ይስጥልን ይያልን ትንሽ ስለዘገየ በቴክኒክ ጉድለት ምክንያት ይቅርታን ጠይቃለን። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳሰሳለን ብለን እንገምታለን። የስልካችንም ሁኔታ በደንብ ከሰራልን በዛሬው ዕለት የሚኖሩን ከሚኖሩን ዝግጅቶች አንዱ በስካንዲኔቪያ የኢትዮጵያ አምባሳደር የሆኑትን ይቅርታ ክቡር ድሪቫ ኩማን ይዘን እንቀርባለን። ከሳቸው ጋር ውይይት እናደርጋለን ከዜና በኋላ። እንዲሁ ደግሞ ሰሞኑን ኢትዮጵያ ውስጥ የሚካሄደውን ህግን ለማስከበር የሚደረገውን ጥረት በተመለከተ በትግራይ ውስጥ ያለውን ጦርነት በተመለከተ እንግዲህ የተለያዩ አስተያየቶች ይቀርባሉ። በአብዛኛው ግን ኢትዮጵያ የሚለው ህግ ማስከበር ነው። በስልጣን ላይ በነበረበት የትግራይ ነጻ አውጪ ድርጅት የሰራቸውን በደል በተመለከተ ስልጣን ላይ የነበሩት ሰዎች ለህግ እንዲቀርቡ ነው። ይሄን ደግሞ ማንኛውም ኢትዮጵያዊ የሚደግፈው ነው። በሌላ በኩል ደግሞ አንዳንድ የትግራይ ወንድምና እህቶቻችን ይሄን በተመለከተ ሰላማዊ ሰልፍም የተቃውሞ ሰላማዊ ሰልፍም እስከ ማድረግ ደርሰዋል። ይሄን በተመለከተ እንግዲህ በዛሬው ዕለት ወደ ስልካችንን ወደ ኖርዌይ በማዞር የትግራይ ነጻዎች ድርጅት መስራች ከነበሩት አንዱ አቶ ግደይ ዘራአጽዮን በዚህ ጥያቄ ላይ ምን አይነት አመለካከታቸው እንዳላቸው ከሳቸው ጋር አጥር ያለ ውይይት እናደርጋለን። ከዚህ በፊት ገንዘብ ተሰብስቦ ወደ 34400 መሰለኝ ባለሳሳት ለአንበጣ መከላከያ የተሰበሰበ ገንዘብ ነበር። ያን ገንዘብ ለመላክ አድማጮቻችንም እናንተም የምትጠቁሙን መንገድ ካለ ብለን ጠይቀን ነበር። እስካሁን ብዙም ያገኘነው የለም። በእኛ በኩል አንድ የተጠቆምነው አለ። ይሄን የተጠቆምነውን ይሄ የግል ገንዘብ ስላልሆነና ያደረ ገንዘብ ስለሆነ ምንም እንኳን ሬዲዮኑ 20000 የሰጠ ቢሆንም የጋራ ገንዘብ ስለሆነ ኢትዮጵያኖች ያዋጡት ገንዘብ ስለሆነ በጥንቃቄ ለማድረግ ስለፈለግን ኢትዮጵያ ውስጥ ይሄንን ይሰራሉ የተባሉ አንድ ድርጅት አግኝተናል። ይሄን ድርጅት ግን እኛው ብቻችን እንዳንወስን ብለን ለተወሰነች ደቂቃ ባየር ላይ እናቀርባቸውና ምን እንደሰሩ እነማን እንደሆኑ ምን እንዳሰቡ ለእናንተ ካሰሙ በኋላ እንግዲህ አድማጮቻችን ይሄ ነገር በእነሱ በኩል ይሁን አይሁን የሚለውን ቼክ እናረጋለን። እናንተም መፍቀዳችሁን። ሌላው ደግሞ ሐሳብ ይቀርብልኝ አለ ዮናስ አንተ ታውቃለህ መሰለኝ ማን ነው የሚባል ድርጅት
ሳይሆን ግለሰብ ነው ያሬድ ሹመቴ የሚባል
ያሬድ ሹመቴ እርዳታ የሚያደርስ ነው የሚባል አለ። እሱንም ደግሞ እንወያይበታለን አጥር አድርገን። ዋናው ቁም ነገሩ ምንድነው እኛን ወስንም አድማጮቻችን ገንዘቡን ያዋጡት በተለይ ላንበጣው የሚደርስበት ሁኔታ አስተማማኝ በሆነ ሁኔታ እንዲደርስ ለምፈልግ ይሄንን እናደርጋለን። ሌላ ጊዜ ከሰጠን በዛሬው ዕለት አንድ አጭር ውይይት ለማድረግ እንሞክራለን። ካልሆነ ግን ቢዜው ካልበቃን ግን ለሚቀጥለው ሳምንት እናደርጋለን። ምንድነው ኢትዮጵያ ውስጥ ያሉትን ገበሬዎች ለመርዳት አንድ ድርጅት አቋቁመናል የሚል ወንድሞችና አህቶች አነጋግረውኝ ነበር። ጊዜ ካገኘው በዛሬው ዕለት ለአንድ 10 ደቂቃ ያልሰጣቸዋለሁ። ካለበለዚያ በሚቀጥለው ሳምንት ሰፋ ያለ ውይይት ከነሱ ጋር እናደርጋለን። እንግዲህ አድማጮቻችን እኔ ጋር እዚህ ስቱዲዮ ውስጥ
ተመስገንና ዮናስ
ይገኛሉ። ጥያቄ አስተያየት ካላችሁ በስልክ ቁጥር 0819100 ደውሉልን። በጣም ይቅርታ እንጠይቃለን፣ ትንሽ ግራ ያጋባን የቴክኒኩ ትንሽ ተበላሽቶብን ነበር። ለማንኛውም እንግዲህ እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ በመተማመን ይችን ሙዚቃ ጀባ እንላችኋለን።
Let's have it, let's have it.
አድማጮቻችን ይሄ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ የኢትዮጵያ ድምጽ ሬዲዮ እንደተለመደው ፕሮግራሙን ጀምሯል። በዛሬው ፕሮግራማችን እንግዲህ በአብዛኛው ኢትዮጵያ ውስጥ ለሚካሄደው የህግ የማስከበር ጦርነት ጉዳይ እንወያያለን። አስተያየታችሁን ምን ፍላጎት እንዳላችሁ ምን እንደምትመኙ በስልክ ቁጥር 0819100 ደውሉልን። እንግዲህ እዚህ ስቱዲዮ ውስጥ ያለነው ይሄን በተመለከተ አጠር ያለው ውይይት ለማድረግ እንሞክራለን። ተመስገን ዮናስ ያላችሁን አስተያየት እስቲ በጦርነቱን ጀምር አጠራጥር ያረጋግን፣ ምክንያቱም ብዙ ኢንተርቪውዎች ስላሉን ዛሬ ጊዜውም አይበቃን። አጠራጥር ያረጋጋችሁ
መልካም። አመሰግናለሁ አህመድ። ያ ጦርነቱ አሁን ያለበት ደረጃ እንግዲህ አብዛኞቻችን የምናውቀው ነውና ብዙ የተለያዩ ደረጃዎችን አልፎ ዛሬ ያለንበት ደረጃ ላይ ደርሷልና እንደምታውቁት ሁለቱም አካላት ሀል ማሸነፍን እየገለጹ ነውና ያሉበት ሁኔታ ነው ያለውና ሁለቱም አካላት አሸነፍን የሚልበት በፌደራል መንግስቱ እንደ ፌደራል መንግስቱ መግለጫ ከሆነ የተለያዩ የትግራይ ክልል እንትኖችን ይዘዋልና እነ ሽሬን እና አክሱምን እና ዲግራትን የመሳሰሉ ከተማዎችን ይዘዋልና አሁን ጉዞ የሆነው ወደ መቀሌ ነው የሚለው። ስለዚህ ይሄ የጦርነቱ የመጨረሻ ምዕራፍ ነው የሚል አካሄድ ነው ያለውና የጦርነቱ የመጨረሻ ምዕራፍ ምን ይመስላል የሚለውን ለማየት ነው የምሞክር በኔ በኩልና የጦርነቱ የመጨረሻ ምዕራፍ ለድል የተቃረበ ይመስላል የሰው አመለካከት ማለት ነውና ነገር ግን እልህ አስጨራሽና ከባድ ሊሆን ይችላል የሚል እምነት አለኝ። በኔ እምነት ለምሳሌ ይሄን ምልበት ምክንያት ምንድነው? ከመንግስት ባለስልጣናት ውስጥ አንዱ የኮሎኔል ደጀኔ ጸጋዬ በትላንትናው ዕለት ያቀረቡት መግለጫ ነው ይሄንን እንዲያስብለኝና ኮሎኔሉ ምንድነው ያሉት? ይህ የመጨረሻው የፋይናል ኦፌንሲቭ እንደሆነ አስረድተው ነገር ግን መቀሌ ተከባ እንዳለችና መቀሌ ያለውን ህዝብ ማስጠንቀቂያ ነው የሰጡት። ማስጠንቀቂያው ምንድነው የሚለው? አሁን ያለንበት ስቴጅ የታንክ ውጊያ ሊኖር የሚችልበት የመጨረሻው ፋይናል ኦፌንሲቭ እንደሆነ የተናገሩትና ምን ያክል አስከፊ ሊሆን እንደሚችል መገመት አቅተንም። ይሄ ጦርነት ካለፉት ቀናት ካለፉት 3 ሳምንታት በላይ ይሄኛው ከባድ ሊሆን ይችላል ብለን እናስባለንና ይሄ እኔ አመለካከት ነው። ከዛ ባለፈ ምንድነው አሁን በአሁኑ ሰዓት ከምናቀው ይልቅ የማናቀው ነገር እንዳለ ይስማኛል። ከምናቀው ነገር ብዙ የማናቃቸው ወደፊት ምን ሊሆን ይችላል ምንድነው ሊፈጠር የሚችለው ሚለውን سنናስብ ምክንያቱም የመረጃ ጥረትም ስላለ ከሁለቱም አካል የሚመጣው መረጃ ነው የምንወስደው። ከፌደራል መንግስቱም ከክልሉ መንግስት የሚመጣው መረጃዎችን በእነሱ ላይ ተመርኩዘን ስለሆነ ሁለቱም የሚሰጡን መረጃ ያው የጦርነት ፕሮፖጋንዳ እንደመሆናቸው መጠን ሁለቱም ያሸናፊነትን መንፈስ ይዘው ነው የሚመጡትና የትኛው ትክክል ነው የሚለውን ለማየት ኦፍ ኮርስ የፌደራል መንግስቱ እየተጠጋ እንደሆነ እናቃለን። ነገር ግን ከፌደራል መንግስቱ ያሉት የመረጃ እጥረት ብዙ ጊዜ እነዚህ አይነት ያልሆኑ ፕሬዲክሽኖችን እንዲሰጠን ያደርገናልና ብዙ አይዲያዎች አሉ ምናልባት ዲስከስ እናደርጋቸው። እስኪ ወደ ዮናስ ሂደን ተመልሼ
ዮናስም እንዲሁ አሳጥረህ
እሺ
በዚህ በጦርነቱ ላይ
እንግዲህ እኔ መናገር የምፈልገው በተለይ ጦርነቱ ከተጀመረ ወደ 3 ሳምንት አካባቢ አስቆጥሯል። ህዋት እንግዲህ እስካሁን ድረስ ሲተባበቀው የነበረውን ጦርነት በይፋ በተለያዩ ሚዲያዎች ላይ በአመራሮቹ ላይ በጦርነት ምንም የባህላዊ ጨዋታ ነው እናደርጋለን እናዘንብባቸዋል የሚሉ የጦርነት ቀስቃሽ የሆኑ ነገሮችን ከተናገረ በኋላ በይፋ በመከላከያ ሰራዊታችን ላይ ያልታሰበ ጥቃት አድርጎ ጦርነቱን በይፋ ጀምሯል። የፌደራሉ መንግስትም ከህዋት የተለያዩ ቦታዎችን እየነጠቀ እንደሆነ ሰምተናል። ለምሳሌ በመጀመሪያው ሳምንታት ላይ ወደ የራያ አካባቢዎች ተለቀዋል። ከዛ በኋላ የጎንደር አካባቢ ያሉ መሬቶችን ተለቀዋል። አሁን ደግሞ በትግራይ ክልል ያሉ አክሱም አዲግራት ከተሞች የፌደራሉ መከላከያ ሰራዊት እንደተቆጣጠረ ይናገራል። እንግዲህ ህዋት የመቃብር ፍጻሜም እየተቃረበ እንደሆነ ይስማኛል። ያው ብዙ ጊዜ ተነግሯል ህዋት ላለፉት 27 አመታት ኢትዮጵያ የሚኖረውን ስሜት በማደብዘዝ ብሔርተኝነትን በማጉላትና በተለይ በኢትዮጵያ ውስጥ ላይ ላለፉት ጊዜያት ላይ በተለይ ላለፉት ሁለት ዓመታት ላይ በየተፈጠሩ ብሔርን ማንነት መሰረት ያደረጉ ጥቃቶች በቀጥታም በተዘዋወሪ የእሱ እጅ እንዳለበት ይታወሳል። አሁን በቅርብ ደግሞ የምናስታውሰው ኦሮሚያ ላይ ጉሉሶ አካባቢ የተፈጠረውን 200 ሰዎችን የጅምላ ጭፍጨፋ ማስታወስ እንችላለን። ከዛም ባሻገር ለማይካድራ ላይ የተፈጸመውን በቀጥታ የህወሓት የሚልሻዎች ልዩ ኃይሎች እንደፈጸሙት ይታወቃል። እና እንግዲህ ነው የሚታየው ምንድን ነው ይሄ ጦርነት ተካሂዷል። እንግዲህ አሁን የህወሓት ፍጻሜ ከጊዜ ወደ ጊዜ እየቀረበ እየመጣና እነዚህ የተደራጀው ቡድንም በኢትዮጵያን ሲበዝብ ዜና የነበረው ቡድንም ወደ ፍርድ የሚቀርብበት ጊዜ እየተቃረበ ያለ ይመስለኛል።
እንግዲህ እኔም አመለካከቴ ይሄን በተመለከተ ምንድን ነው የዚህ የጦርነቱ ሁኔታ አይደለም እኔን የሚያሰጋኝ። ምክንያቱም እንደምናየው እንደምንሰማው የህወሓት ኃይል እየተመጣ ነው። የኔን የሚያሰጋኝ ከዚህ በኋላ ወይንም ደግሞ ጦርነቱ ለመጨረሻው ላይ የህወሓት መሪዎች የትግራይ ነጻ አውጪ ድርጅት መሪዎቹ ምን አይነት እርምጃ ይወስዳሉ ነው። እኔ በግሌ የምመኘው በህግ ፊት ቀርበው ህግ እንዲፈርድባቸው ነው። የሰሩት ወንጀል ለዓለም እንዲታይ ነው። የኢትዮጵያን በዘር በቋንቋ በሃይማኖት ከፋፍለው ለልክ የጣሊያኖች በሁለተኛው ዓለም ጦርነት በፊት እንደሞከሩት ኢትዮጵያን ኦሮሞና አማራውን ለማጋጨት ትግሬውና አማራውን ለማጋጨት እንደተጠቀሙበት ሲስተም ነው የተጠቀሙት። ስልጣን ላይ ሲመጡ ያንን ሰይጣናዊ ስራቸውን 30 ዓመት ሙሉ ኢትዮጵያ ውስጥ ስቃዋን እንድታይ ያደረጉት እነሱ ናቸው። መቅረብ አለባቸው። የነሱ ህግ ፊት መቅረብ ደግሞ ለነሱን ለመቀጣጫ ለማድረግ ብቻ ሳይሆን አሁንም ወደፊትም ሊመጡ እንዲህ አይነት አሳሰብ ያላቸው ስልጣን ሲይዙ ሌላውን መግደል፣ ማሰር፣ ማሳደድ የሚፈልጉ ኃይሎች የጊዜ ጥያቄ እንጂ እናንተም ላይ ህግ ይደርስባቸዋል ብሎ ለማስተማሪያ ለትምህርት እንዲሆን ከሚል አንጻር ነው። ህግ የሁሉም በላይ መሆኑን ለማሳየት ማንም ከህግ በላይ መሆኑን እንደማይችል ለማሳየት ይጠቅማል ከሚል አንጻር ነው። ሌላው ለኔ የሚያሳስበኝ በህዝቡ ላይ ምክንያቱም ይሄ ጦርነት ከመንግስትም በኩል እንደተነገረው እኛም እንደምንፈልገው ይሄ ጦርነት የሚካሄደው መካሄድም ያለበት ጥፋተኞችን ለመቅጣት ነው እንጂ ጠቅላላ ህዝቡን በተለይ ደግሞ ምንም እማያቀውን ህፃኑን አሮጊቱን ሽማግሌውን አሮጊቱን ወዘተ እነሱን ለመጉዳት አይደለም። እነሱ እንዳይጎዱ ምን ማድረግ አለብን ነው። እንግዲህ ተስፋ የምናደርገው በመንግስት በኩል እንዲህ አይነቱን ይቆጣጠራሉ ብለን እናምናለን። ዋናው ግን በትግራይ ነጻ አውጪ ድርጅት መሪዎች ኃላፊነት ጫንቃ ላይ ነው ያለው። ህዝባቸውን በእውነት የሚወዱትና የሚያስቡለት ከሆነ እንደኔ ህዝባቸውን ከማስጨረስ እጃቸውን ቢሰጡ በሰላም እጃቸውን ሰጥተው ፍርዳቸውን ቢቀበሉ ለህዝብ የቆሙ ከሆኑ ማለት ነው። ሌላው በውጭ ያለው በተለይ ደግሞ በውጭ ብርዱም ሙቀቱም ሐሩሩም የማይነካው በውጭ ያለው የትግራይ ወገን ኢትዮጵያዊም ጭምር ይሄ ነገር በሰላም እንዲያልቅ እነዛን ሰዎች ከመደገፍና እነዚህን አውሬ መሪዎች ከመደገፍና ለነሱ እርዳታ ከማሰባሰብ ቢቆጠብ ጥሩ ነው ባይነን። እንዳውም ውጭ ያሉት የትግራይ ወገኖቻችን ለህዝብ የሚያስቡ ከሆነ እነሱም ይሄን ነገር በቶሎ እንዲያልቅና ወንጀለኞቹ ለህግ እንዲቀርቡ ቢያስቡበት ጥሩ ነው፣ ህዝባቸውን ከወደዱ ማለት ነው። አለበለዚያ ግን ምንድነው የሚሆነው? እንደፈለገ ይሁን በልክ ህዝባችን የፈለገውን ያህል ይለቅ የሚሉ ከሆነ ይሄ ሰብአዊነትን የተላበሰ አይደለም። ይሄንን ሊያስቡበት ይገባል ባይ ነኝ።
ልክ ነው አሁን ያልከው ነገር በጣም አሁን አንተ ካልካቸው ነገሮች ውስጥ መጋራው ምንድነው ፋይናሊ ሊሆን የሚችለው ምንድነው የሚለው አሳሳቢ ጉዳይ ነው ብዬ ነው የማስበው። ምክንያቱም ታስተውሱ ከሆነ መጀመሪያ ላይ እንዳልኩት የታንክ ውጊያ ነው ሊሆን የሚችለው ካሁን በኋላ ነው ያሉት እና at the cost of what አሁን መቀሌ ውስጥ ቢያንስ 300 ከ300 ሺህ በላይ ህዝብ አለና ይሄ ፋይናል ውጊያ ነው የሚሆነውና በጣም አስቸጋሪ ሊሆን ይችላል እንዳለው አህመድ እነት ለህዝቡ የሚያስቡ ከሆነ ለትግራይ ህዝብም ሆነ ለኢትዮጵያ መረጋጋት የሚያስቡ ከሆነ ያንን ማድረግ አለባቸው ብያምናለሁ ያ የብዙዎቻችን ምኞት እንዳለ ሆኖ ግን ያደርጉታል ወይሚለው ሌላ ጥያቄ ነው
እምናየው ይሆናል ተስፋችን ግን
እምናየው ነው
አዎ ተስፋችን ግን ይሄንን ነገር ያደርጉታል በተለይ ደግሞ በውጭ ያሉ የትግራይ ተወላጆች ህዝባችንን እንወዳለን የሚሉ የትግራይ ተወላጆች ተጽኖ ያደርጋሉ በመሪዎቹ ላይ ብለን ተስፋ እናደርጋለን
at the same time ደግሞ በመንግስት ደረጃ ምንድነው አሁን ታሰሱ ከሆነ ከቀናት በፊት የሳውዝ አፍሪካው መሪ ሲሪል ራማፎዛ ሁለቱና የክልሉና የፌደራል መንግስቱ ለማገናኘት ወይም ሚዲየት ለማድረግ እየሞከሩ ነው ተብሎ ነበርና በትዊተር ገጻቸው መተው የጻፉት ነገር ወዲያ within a few hours እንትን አደረኩት ዲሊት አደረኩትና ምንድነው የሆነው ይሄ በሩመር ደረጃ ምንድነው ያለው ሁለቱ አካላት ወደ እርቅ ይመጣሉ ምክንያቱም የሳውዝ አፍሪካው መሪ የአፍሪካ ዩኒየን ካረንት እንትናቸው ሊቀመንበር ናቸው ስለዚህ የሚባል ነገር አለ ያ መሆኑ ምንድነው ኢምፕሊኬሽኑ አሁን እስካሁን ድረስ የመጣንበት መንገድ ብዙ ዲስትራክሽን አለው ብዙ መሰረተ ልማቶችን አጥፍቷል ብዙ ህይወቶች ጠፍተዋል ይሄ ነገር ሚዲየሽኑ መከሄድ አለበት የለበትም የሚለው በብዙ ሰዎች በሁለት መልኩ ይከፈለ ሊሆን ይችላል
እንዴት መሰላችሁ እኔ በጣልቃል ግባብና
ልጨምስልናችን ሚዲየሽኑ መካሄዱ አሁን አንድ እኔ አሁን ቢከሄድ ምን ኢምፕሊኬሽን አለው ብትለኝ መልካም የሚሆን አጋጣሚ ሊኖረው ይችላል አሁን ከሚመጣ ወደፊት ምክንያቱም ፕሪዲክት ማድረግ አንችልም ምን ሊፈጠር እንደሚችል መቀሌ ላይ ምን ሊሆን እንደሚችል የህዋሃት ባለስልጣናት ያዙት መሳሪያ ምን ያክል መሳሪያዎች አላቸው ባለፈው ታሳውሱ ከሆነ የፌደራል መንግስቱ እነዛን ሚሳኤሎች ዲአክቲቬት አድርገናቸዋል ድንጋይ ናቸው የሚወረወሩ ድንጋይ ናቸው ብሎ የመከላከያ የኢትዮጵያ መንግስት አሳውቆ ነበር አይደለ ታሳውሱ ከሆነ ከዛ በኋላ የተፈጠረው ታውቃላችሁ ኤርትራ ላይ ተተኩሷል ጎንደር ላይ ተተኩሷል ባህር ዳር ላይ ሁለት ተተኩሷል ስለዚህ ምንድነው የመከላከያ አንድ ባለስልጣን ምንድነው ያለው ስለዚህ ጉዳይ ተጠይቆ ነበር ስላላችሁ መሳሪያ እንደዚህ ብላችሁ ነበር አሁን የተፈጠረ ሲባል ምንድነው ለ30 አመት የቆዩ መሪዎች ናቸው ከዚህ በፊት ያስቀመጡት
ትክክል ነው ያልከው በሙሉ እንዳለ ሆኖ ቲዮሬቲካሊ በሰላም መጨረሱ ሁሉም ይፈልጋል ሁላችንም ግን እንደው በግል ምን ብትጠይቀኝ በሰላም ይለቅ ሲባል እነዛ ሰዎች ኮንዲሽን አስቀምጠው አይደለም በተለይ መሪዎቹ ይሄ ሁሉ ጦርነት ተካሂዶ ይሄ ሁሉ አደጋ ደርሶ እንደገና አሁን በሰላም ተብሎ ቁንጮ ቁንጮ የሆኑት መሪዎችም ልክ አንድ ኮንዲሽን አስቀምጠው እኛም ስልጣናችንን እንደያዝን እንንተናም እንደዚህ እንዳይሆኑ የሚል ስምምነት ይደረጋል ብዬ ተስፋ አላደርግም እንዲደረግም አልመኝም ሰላምን ግን በጣም እፈልጋታለሁ እንደማንኛውም ኢትዮጵያዊ ግን እነዛ ሰዎች ግን ለህግ መቅረብ አለባቸው ስምምነቱ ወይም ደግሞ ንግግሩ ወይም ውይይቱ ያንን ማጠቃለ መያዝ ማቀፍ አለበት እነዛ ሰዎች ህግ ፊት መቅረብ አንድ ኮንዲሽን መሆን አለበት
በመንግስት ስምምነቱ እኔ አንድ ዚጋ ጣልቃል ወባዎች ይቅርታና ስምምነቱ እኮ ከዚህ ፊትም አሁን ጦርነቱ ከመከሄዱ በፊትም እኮ በተደጋጋሚ የህዋት የፌደራሉ መንግስት የተለያዩ ሽማግሌዎችን ወደ መቀሌ ልኮ ነበርና በሚፈልገው ደረጃ አቀባበል አድርገውላቸው አይደለም የተለያዩ ሩመሮችን ወይም ደግሞ አንዳንድ ትሮችን አስቀምጠው ነበር ለመደራደር ይፈልጉትና ለመስማማትም ፈቃደኞች አይደሉም እነዚህ ኃይሎችና ከነሱ ጋር ስምምነት መደረግ በግሌ አለበት ይላል የሚመጣም ለውጥ አለ ይያላም እንዳልከው በተለይ የመከላከያቢ በታን ተከባለች ሁለተኛ እነሱ ደሞ ላለፉት ጊዜያት ላይ በርካታ መሳራቱን አስቀምጧል የፌደራሉ መንግስትም ደሞ እነዛ የሚሳኤሎችም አውድሚያቸዋለሁን ቢልም ወደ ተለያየ ቦታ ተኮሰ ይገኛል ያው እንግዲህ እኔ እንዳያዩአቸው እነዛ ሚሳኤሎች ሳይሆን ሮኬቶች ናቸው አጭር ርቀት ተወንጫፊ ሮኬቶች ናቸው እነሱም ይመስላል ከሲስተም ጋር ተያዘ ግን ስለሌላቸው ነው እነዛም ሮኬቶች በጎንደርም
አስመራ ላይ ያረፉትና እንደኔ ከስምነት ይልቅ ኢትዮጵያ ውስጥ አሁን ባለው የብሔርተኝነት ስንክሳር ውስጥ እንድንገባ ሁለተኛም ደግሞ አሁን ለሚከሰቱ ግጭቶችም ተጠያቂም ህዋት ነው እስከዛሬም ለነበረው ህዋት እንደሆነ አያጠይቅም የመንግስት በርቀት ህዋት ብሎ ሁሉ መደረፍ አይቻልም የመንግስት ቸልተኝነትም እንዳለ ይስተዋላል ግጭቶች ሲኖሩ በተለይ ኦሮሚያ አካባቢ ላይ የሚፈጠሩ ግጭቶች መንግስት በዝምታ ያለፋቸው ነገሮች አሉና እነዛ የኢትዮጵያ ውስጥ ያሉ ጥፋቶች ህዋት ጥያቄ ሆኖ ሳለ እሱን በማክሰም ኢትዮጵያ ስጥሮ ነገሮችን ማረጋጋት ይቻላል የሚል መታለኝና ስም ለስምነት ራሱ ፈቃደኛ የሆነ ድርጅት ነው ይሄ በግሌ እና አላምንምና በዚህ ስምነት ምለው ነገር በግሌ አርቀበለ ወይ ለህግ መቅረብ አለባቸው ወይ ደግሞ የፌደራል መንግስት ይወሰዱ ልጅ መከታተል
ምናልባት ዮኒ ለናቋረጠ ነው መስመር ላይ አንድ ሰው አሉ መሰል አህመድ እናጥራቸዋለን
አዎ ከኢትዮጵያ ነው እንግዲህ ቅድም ያል መግቢያ ላይ የተናገርኩት የዚህን የአንበጣውን እርዳታ በተመለከተ አንድ ተቋም አለ የተወሰኑ ስራዎች እየሰሩ ናቸው እነሱን ምን እንደሆኑ ህዝቡን ይስማ እኛ ዝም ብለን እንዳንወስን ህዝቡን ለማሰማት ነው አቶ ሃሎ ተናስልኝ አቶ ይርጋለም ሃሎ
ሄሎ ሰላም ነው
ድምጽን ከፍ አድርገህ ባክ አንዴ ቶሎ ድምጽን ከፍ አድርገህ አቶ ይርጋለም ለአንበጣ ላደረሰው ጉዳት እርዳታ ያደረጋችሁ እንደሆነ በተለያዩ ሁኔታዎች ፎቶዎችንም ልካልኛል ግን ለአድማጮች ለማስረዳት እነማን ናችሁ እናንተ ምንድናችሁ እንዴት ነው የምትሰሩት ምን ሰርታችኋል አጥራ አድርገህ ይሄንን ሰብሰብ አድርገህ አስረዳ
እሺ ስሜ ይርጋለም ታደሰ ይባላል የሁሉ ቤተ አምሃራ ማህበር በጎ አድራጎት ማህበር አንድኛው አባል ነኝ አሁን ያደረግነው እንቅስቃሴ በሁሉ አካባቢ በሰሜን ሸዋ አካባቢ ተከስቶ የነበረው የአንበጣ መንጋ ጉዳት ለደረሰባቸው ሰብላቸው ለወደመባቸው ገበሬዎች ለነሱ እገዛ ለማድረግ በማህበራችን በበጎ አድራጎት ማህበራችን አማካኝነት እገዛ ለማድረግ የሞከርነው የኛ ማህበር ዋናው አላማ የሁሉ እሴት የሆነውን የመተጋገዝ አርሂብ አብሽር የሚለውን እሴት ማስቀጠል አሁን ባለው ትውልድ ማስቀጠል ነው ከምንም አይነት የፖለቲካ የብሔር የቋንቋ የእምነት ልዩነት ገለልተኛ በሆነ መልኩ በሰው ልጆች ብቻ ሰብአዊነትን እርዳታን ያለምንም ልዩነት የሚያደርግ ማህበር ነው ማለት ይቻላል
እስካሁን ድረስ የት የት አድርሳችኋል እርዳታ ለምንድን ነው የቤተ አማራ ነው ያልከኝ ለምን ቤተ አማራ አላችሁት የብሔር የቋንቋ የሃይማኖት ወዘተ ከለለበት ለምን ቤተ አማራ ተባለ እስካሁን የት የት አድርሳችኋል ወደፊትስ የት የት ለመስራት አላማ አላችሁ እነዚህን ሁሉ ብትገልጽልን
የከቤቱም መነሻ ያድነው እኛ አብዛኞቻችን የማህበሩ መስራቾች ሁሉ ከተለያየ አካባቢ የሁሉ ነዋሪዎች ነን ነገር ግን ቤተ በሁሉ የቤታችን ሁላችንም እንመካለን ሁላችንም ደስተኞች ነን ግን ታሪካችንን የጥንት የነበረውን የሁሉ ቤተ አማራ የሚለውንም ስም እንደ ማህበራችን መጠሪያ ስም አድርገን ነው ሌላ ምንም አይነት ምክንያት የለውም
እስካሁን የት የት አድርሳችኋል እርዳታ ምን ያህል አድርሳችኋል ወደፊትስ የት የት ልታደርሱ ታስባላችሁ
እስካሁን ድረስ ባደረግነው የገቢ ማሰባሰብ በሀገር ውስጥና በውጭ የሚገኙ ተወላጆች 10 ኮሚቴ በማዋቀር በሀገር ውስጥ 5 በውጭ ደግሞ የተለያዩ ዓለማት በአሜሪካ በአረብ ሀገር በዱባይ የሚገኙ የሁሉ ተወላጆች 10 ኮሚቴ በመሆን ተዋቅረን የገንዘብ ማሰባሰቢያ አድርገናል እና ወደ ግማሽ ሚሊዮን የኢትዮጵያ ብር እስካሁን ድረስ ልንሰበስብ ችለናል በዚህም ያደረግነው ነገር ምንድነው በዚህም ልናደርግ የቻልነው ምንድነው በኮሚቴዎቻችን ሰብሳቢነት አማካኝነት ካለ የችግር ስፋት አንጻር ሁሉም ቦታ ተደራሽ መሆን ስለማንችል በሰሜን ወሎ ራያ ቆቦ ወርቄ ያያና አፋፍ የሚባሉ ሁለት ቀበሌዎች ላይ ለ300 ገበሬዎች ጉዳት የደረሰባቸው 300 አባወራዎች ለነሱ ድጋፍ አድርገናል
አሎ ሌላ
ሌላ ደግሞ በደቡብ ወሎ ወረባቦ ቦከክሳ የምትባል ከተማ ላይ እንደዚህ ተመሳሳይ ለ300 አባወራዎች የእለታዊ ምግብ ድጋፍ የደረሰባቸው ለነሱ ድጋፍ አድርገናል አሁን ያቀን ስለነት ስላለ ብሎ እንጂ በከፋይም ደግሞ ወደ ኮሚኒቲ ያደረግን ነው ባቲ አካባቢ ከኦሮሚያ ጅልጅ ዞን ባቲ አካባቢ ወደዛም ድጋፋችን አሁን በሚከተለው ሳምንት የተወሰነ ድጋፍ እናደርጋለን ማለት ነው። ይሄን ድጋፍ ያደረግነው በአጠቃላይ ወደ 150 ኩንታል 150 ኩንታል ዱቄት እና ወደ 600 ሊትር ዘይት ማቼት ደብተር ለልጆቹ ለገበሬዎች ልጆች መማሪያ ደብተር የሚሆን ደብተሮችን እስክሪፕቶን ማቼት እና የዘይት ነገሮችን ድጋፍ አድርገናል እስካሁን ድረስ ማለት ነው። ለአንድ አባወራ እስካሁን ድረስ 25 ኪሎ ለ600 ኪሎ ሰጠነ ሰይሩልን በውሉም ለአንድ ቤት ነው 25 ኪሎ እና 1 ሊትር ፈሳሽ ዘይት ነው እስካሁን ድጋፍ ያደረግነው። ነገር ግን አሁን ያለኛ ማህበር በቅርብ ቀን የተመሰረተው ህብረተሰቡ ሰሜን ሁሉ ምራያ ቆቦ ወርቻ አካባቢ በሚሄድበት ጊዜና ደቡብ ሁሉ ደግሞ በሚሄድበት ወቅት ጊዜ ወረዳቡ በሚሄድበት ጊዜ ሁሉም ገበሬዎች የሚያነሱት ነገር አሁን በሀገር አቀፍ ደረጃ በተነሳው በሰሜኑ ሀገራችን ክፍል ባለው በጦርነት ምክንያት የመንግስትን የሌሎችን ግብረሰብ የሚያደርጉ ትኩረታቸው ወደዛ ስለሆነ የአንበጣ ጉዳት የደረሰባቸው ማህበረሰብ ተዘንግተናል የሚል አመለካከት አላቸው። የአሁን አንበጣ ያለው እዛ አካባቢ ምንም አይነት ባይኖርም ጉዳቱ ግን በጣም ሰፊ ነው። ስለዚህ ለኛም በየኛም ያደረግንላቸው አስተዋጽኦ ሰሚን ሁሉ እናራያ ደውሉ ያያሉ አመስግነው፣ ነገር ግን ይሄ ነገር በቂ እንዳልሆነ እኛም እናምናለን። እነሱም እኛን አመስግነው በቀጣይ ድጋፋችን ለመንግስትም አካላት ሌሎችም ተመሳሳይ ረጅ ድርጅቶች ይህንን ነገር መልክት እንድናስተላልፍ በአደራ መልክ ነው የነገሩን ማለት ነው።
በመንግስት በኩል ከእናንተ መንግስት የሚሰጣችሁ ድጋፍ አለ? ብቻችሁ ነው የምትሰሩት ወይስ ደግሞ መንግስትም ያውቃችኋል? የቀበሌው የወረዳው?
አይ እኛ ከመንግስት ካሉ አሁን ከደቡብ ሁሉ ዞን ኃላፊዎች ጋር በመነጋገር ከሰሜን ሁሉ ኃላፊዎች ጋር በመነጋገር ነው። ምክንያቱም ከኛ በላይ ኢንፎርሜሽን ያላቸው ማነው የጉዳቱን መጠን የሚያውቁት የተረጂዎችን የጉዳት መጠን የሚያውቁት ስማቸው እያንዳንዳቸው ዝርዝራቸው የሚያውቁት እነሱ ስለሆኑ በዝርዝር መረጃ እነሱ ናቸው ይህንን ነገር የሚያውቁት። ስለዚህ ከሰሜን ሁሉ ዞን ኃላፊዎች ጋር ከደቡብ ሁሉም የዞን ኃላፊዎች ጋር እና ከወረዳዎቹ ጋር ከወረባቦ ወረዳ ከራያ ቆቦ ወረዳዎች ጋር በመነጋገር ነው ይህንን ነገር የሰራ ነው ማለት ነው። እስካሁን ድረስ የእነሱ ገዛ እስካሁን ድረስ አልተለየንም። እንደውም የትራንስፖርት ጭነን በምንሄድበት ጊዜ ዱቄት ምናምን የዱቄት ፋብሪካ የሚገኘ ከደሴ አካባቢ ነው፣ ከኩታበር አካባቢ ነው አስጭነን ሄድ ነው። ተመር ዱቄት ፋብሪካ የሚባል ግን ውጭ የትራንስፖርቱን ያግዙ ነበር የመንግስት አካላት። አሁን ግን መኪኖች አብዛኛው ምቹ መኪኖች ወደ ግዳጅ ስለሄዱ ለዛ ነው ድጋፍ ያላደረጉ እንጂ ሌሎቹን የትራንስፖርት ገዛ ምናምን በቀጣይ እንደሚያደርጉልን ቃል ገብተውልናል። ነገር ግን የተረጂዎቹን ዝርዝር በማቅረብ እነሱ ናቸው ከፍተኛ ጥረት ያደረጉልን።
በጣም ጥሩ። ስለዚህ እናንተም ከቀበሌውና ከአካባቢው አስተዳዳሪዎች ጋር በጋራ ነው የምትሰሩት? እነሱም ያውቃሉ ስራችሁን ማለት ነው?
አዎ ይህንን ነገር እነሱ ናቸው እያንዳንዷን ነገር የሚከታተሉን። ከመጀመሪያም ከመነሻችን ከዞን ከተሞች ጀምሮ እስከ የምንደርስበት ጊዜ አሁን በኢትዮጵያ ውስጥ ባለው ሁኔታ ላይ ዱቄት ሆነ ዘይት አንድ ቦታ መንቀሳቀስ አይችልም። ግን የመንግስት ሰዎች ይህንን ነገር እንድናልፍ ትብብር እንዲደረግልን የጸጥታ ኃይሎች ሁሉ ክትትል እንዲያደርጉልን በእነሱ አማካኝነት በመንግስት እገዛ ነው ይህንን ሁሉ ልናደርግ ይቻለ። ስለዚህ የመንግስትም እገዛ እኛ ጋር አለ። እኛ እንደነበርኩ የኛ ማህበር ምንም አይነት ከፖለቲካ ወገንተኝነት የጸዳ ማህበር ነው። በሰብአዊነት ብቻ ለሰው እገዛ ስለሚያደርግ ከማንኛውም አካላት ጋር ስለሱ የሚሰሩ ጋር አብረን ለመስራት እኛ በዚሁ አጋጣሚ ዝግጁ መሆናችንን መግለጽ እወዳለሁ።
በጣም አመሰግናለሁ። እንግዲህ አድማጮቻችን በቀጥታ ሰምተውሃል የሚሉትን አድማጮቻችን፣ ይህንን ገንዘብ ያዋጡት ወገኖቻችን የሚሉትን ሰምተን እንደውልልሃለን፣ የሚሆነውን እንነግራችኋለን። በጣም አመሰግናለሁ።
እሺ፣ እኔም በጣም ይህንን እድል ስላመቻቸልኝ ከልብ ነው የማመሰግነው። ትክክለኛውን የእኛን ወሎ ቤተ አማራ የሚለውን የፌስቡክ ገጻችንን እሱ ላይ እየገቡ ያለውን መረጃዎች ከዛ በፎቶም በቪዲዮም ማየት ይችላሉ።
በጣም ጥሩ። ቤተ ምንድን ነው ያልከው?
ሀገር ያሉ በሀገር ውስጥም ያሉ ድጋፍ ያደረጉልን ከልብ እናመሰግናለን።
በጣም ጥሩ። ምንድን ነው ያላችሁት? ፔጅ ምንድን ነው ገጻችሁ? ምንድን ነው የሚባለው? ቤተ
ወሎ ቤተ አምሃራ።
በጣም ጥሩ አመሰግናለሁ። ጤና ይስጥልኝ።
በጣም ነው የማመሰግነው ይህንን ብድር ስለሰጠኝ። ሁላችሁም ሰላም ሁኑ። ከልብ አመሰግናለሁ።
እንግዲህ አድማጮቻችን በሬዲዮኑ በኩል ሰው ተጠቁመን ያገኘነው ለጊዜው እነዚህን ነው። እናንተም ሌሎች አሉ የምትሉን ከሆነ ደውሉልንና እነዚሁን እናነጋግራለን። ሌላም ደግሞ ቀድም የገለጽንላችሁ አንድ
ያሬድ
ሹመቴ ስለሱም ደግሞ ታስረዱናላችሁ እናንተ አጠራርጋችሁ አድማጮች እንዲሰሙ ምክንያቱም የህዝብ ገንዘብ ነው። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። መልካም ቆይታ እንመኝላችኋለን።
አድማጮቻችን አብራችሁን ስላላችሁ እናመሰግናለን። ውይይታችን ይቀጥላል። ቀደም ሲል በኢትዮጵያ ላይ እየተካሄደ ያለውን ጦርነት አስመልክቶ ስንወያይ ቆይተናል። ከሱ የቀጠለ ውይይት እናደርጋለን። ምናልባት ዮኒ ምንድነው መጀመሪያ ላይ ስንል የነበረው ይሄ ውይይቱን በተመለከተ በፌደራል መንግስቱና በክልሉ መንግስት እየተካሄደ የነበረውን ጦርነት አስመልክቶ የተለያዩ አካላት ውይይት ሊካሄድ ነው የሚል መረጃ ሲያቀርቡ ነበር። እንደነ የሳውዝ አፍሪካው መሪ ሲሪል ራማፎሳ የመሳሰሉት እንደገና የዩጋንዳው መሪ ሲሉ ነበርና የመንግስት ፍላጎት አለ ወይ የሚል አለ የለውም የሚለውን ለማሳየት ነው። ምክንያቱም የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ የሳውዝ አፍሪካ ነበሩ። የምክትል ጠቅላይ ሚኒስትሩም የተለያዩ የአፍሪካ ሀገሮችን ጉብኝት ሲያደርጉ ማለት ዲስካሽን ሲያደርጉ ስለነበረ ነው ከዛ ተነስቼ ነው ያንን ልል የቻልኩትና እሱ እንዳለ ሆኖ ግን አሁን ምናልባት በኔ እይታ ይሄ የዚህ ጦርነት አሸናፊስ ማን ሊሆን ይችላል? እነሴንስ ከሁለቱ አካላቶች ውጪ ያለው ነው መለ ገብቷል በባሌ ለምሳሌ 30 ከ33 ሺህ በላይ
ሰዎች ዲስፕሌስድ የሆኑበት ነው። በሱዳን ላይ ምግብ፣ ንጹህ ውሃ፣ መጠለያ፣ ጤና የጤና ችግር ያለበት የዩኤንኤችሲአር ዘገባ ነው ያንን እያለ ያለው እና ብዙ ህይወትም እንደጠፋ ነው የሚያሳየው። ብዙ ንብረት እንደጠፋ፣ የመሰረተ ልማቶችም እንደጠፉ ነው የሚያሳየው እና ያ ሁሉ ሆኖ እዚህ ላይ ደርሰናል። አሁን ያለንበት ደረጃ ላይ ከሶስት ሳምንት በኋላ ማለት ነው እና ወደፊት ምን ሊሆን ይችላል የሚለውን ኢቨን እንደው ምናልባት እንድታነሳልኝ የምፈልገው ከዚህም ባለፈ እንደው የፌዴራል መንግስቱ ማሸነፈ ብለን ብናስብ እንኳ በመጨረሻ እንደው ምን ሊሆን ይችላል የሚለውን ለምሳሌ የጎሳ ፖለቲካውን ማንሳት እንችላለን። እውነት ላይክ ይሄ ነገር ጦርነቱ ካበቃ በኋላ ሪሊ የጎሳ ፖለቲካው ያበቃል ወይ የሚለውን ጥያቄም አንድ ነው። ምክንያቱም ምናቀው ነው በአሁኑ ሰዓት እየተፈጠረ ያለውን ነገር እና ምናልባት የአህመድ ቅድም ሲል እንደነበረው የቲፒኤልኤፍ ይህን ጎሳ በጎሳ በመክፋፈል ሀገርን ሲገዛ እንደነበረ የምናውቀው ነው እና ያ ማስተር ማይንዱ ነው ያደረጉት ናቸው። ከዛ በኋላ ግን በአሁኑ ሰዓት እየተካሄደ ያለውን ነገር ብዙ ኮምፕሌን ሲያደርግ ህዝቡ የነበረበት ነው እና ከዚህ ቪክትሪ በኋላ አት ኤክስፐንስ ኦፍ ኦል ዳት ይሄ የኢንፍራስትራክቸሩም ሊሆን ይችላል፣ የህይወት መጥፋቱም ሊሆን ይችላል። ከዛ በኋላ ኢቭን የፌዴራል መንግስቱ ቢያሸንፍ እንኳ ምንድን ነው ይሄ የጎሳ ፖለቲካው ያበቃሉ? አንድ ትልቁ ጥያቄ እሱ ነው በሀገራችን ላይ። ሁለተኛው የህገ መንግስቱ ጉዳይ ነው። ህገ መንግስቱ በዚህ ሆኖ ሊቀጥል የሚችለው ወይስ ከእንደገና ደግሞ የቲፒኤልኤፍ ጉዳይ ራሱ ቲፒኤልኤፍ ይቀጥላሉ ከአሁን በኋላ የሚለው እንደገና ደግሞ የአማራ ልዩ ኃይል በወልቃይትና ጠገዴ ላይ አሁን ከፌዴራል መንግስቱ ጋር ሆኖ እየተዋጋ ያለውም አንደኛው ሰዎች የሚሉት ምንድን ነው የርስ ማስመለስ ጉዳይም አለበት ይላሉ። የዚህስ ጉዳይ ምን ያክል ደረጃ ሊደርስ ይችላል የሚለውን ዮናስ ባንተ አመለካከት።
እሺ፣ የተወሰነ ነገር ነው ማንሳት የምፈልገው። ተመስገን ብዙ ነገር አንስተሃል። ለምሳሌ ያው የፕሬዝዳንቷ ጉብኝት እኔ የማየው በተለይ ህወሓት የፈጠረው ቀጠናውን የመረበሽ ስንክሳር አለ። በተለይ ኤርትራን ከማሳተፍ አንጻር ወደ ኤርትራ ሮኬቶች በማስወንጨፍ ኤርትራ የጦርነት ተሳታፊ እንድትሆንና የጦርነት የኢትዮጵያና የመከላከያ ሰራዊትና የኢትዮጵያ ብቻ ሳይሆን አጠቃላይ ቀጠናው እንዲሁም አዝማሚያዎችን ፈጥሯል። ምናልባት እነዛ ለማስረዳትና ለማክሸፍ የተደረገ ነገር የፕሬዝዳንቱ ጉብኝት ነው ብዬ አስባለሁ። ከዛ ውጪ ድርድሩም ህወሓት የሚፈልገው ነገር ነው፣ ከአስቀድሞም ሲሰራበት የነበረ ነገር ነውና ለህወሓት ድርድሩ ይጠቅማል። እሱ እንዳሰቡ አንደኛ ጊዜ መግዣ ነው። የተባበሩት መንግስታት ድርጅት ሰላም አስከባሪዎች ይገባሉ። ህወሓት በጊዜ ሂደት ኃይሉን እያጠናከረ ይመጣልና ለህወሓት ይጠቅማል። ለመንግስት ግን ያን ያህል የሚጠቅም ነው ብዬ አላስብም። በተለይ ለኢትዮጵያንም ጭምር ህወሓት ጊዜ በገዛ ቁጥር ያው የምናውቀው ኢትዮጵያ ውስጥ ያሉ የብሔር መሰረት ጥቃቶች በዛው ልክ እየጨመሩ ይመጣሉና በግሌ ድርድሩንም የህወሓት ቆይታንም የምደግፍ አይደለሁም። በእርግጥ ህወሓት ከተወገደ በኋላስ በተለይ የብሔር ፖለቲካ፣ የጎሳ ፖለቲካ፣ ማንነት መሰረት ያደረጉ ብሔር መሰረት ያደረጉ እንትኖች ይቀንሳሉ። እኔ ምናልባት ያ የሚቀንሰው ከህገ መንግስቱ ነው የሚቀዳው። ህገ መንግስቱ በተለይ ይሄ ብሔርተኝነትን በደንብ ከማቀንቀን ይልቅ ኢትዮጵያዊነትን የሚያቀነቅን ህገ መንግስት ሁሉም ሲረቅ፣ ሁሉንም የሚያስማማ እንደ አዲስ ሲረቅ፣ ያኔ የጎሳ ፖለቲካ በዛ ልክ ይከስማል የሚል እምነት አለኝ። ምክንያቱም ይህን ህገ መንግስት ከማርቀቅ ጀምሮ የጎሳ ፖለቲካዎች ማንነት የነርሱ ጥቃቶች እንዲፈጸሙም የቲፒኤልኤፍ እጅ እንዳለበት ይታወቃልና
መንግስት አሁን ያለው መንግስት አሁን የዶክተር አብይ መንግስት ምናልባት አሁን ካልከው አንጻር እንደው ምናልባት ዝግጁነቱ አለ ወይ ብለህ ታስባለህ ወይ? አሁን ይሄን ህገ መንግስቱን የመቀየር የጎሳ ፖለቲካውን ወደ ነበርበት የመመለስ
ቲፒኤልኤፍ ተወገደ ማለት ያው የጎሳ ፖለቲካ ቀረ ማለት አይደለም እንደኔ።
ምክንያቱም
የመንግስት ነው፣ ለዛ ነው የመንግስት ዝግጁነት የለም። መንግስት ዝግጁነት አለው ያሁን ባለው ለምሳሌ በአንድ ወቅት የአማራ ክልል ፕሬዚዳንት አብዛኛውን የህገ መንግስት አማራ እንደ ብሔር የሚወክለው አይደለም ብሎ ተናግሮ ነበር። በፊት የነበረው የአቶ አምባቸው መኮንና ጠቅላይ ሚኒስትሩ ለአንድ ክልል ተብሎ ለአንድ እንትን ተብሎ የሚቀየር ህገ መንግስትም ሊኖር አይችልም ብለው ነበርና መንግስት ይሄ ነገር ፍቃደኝነትን ወይም ይሄን ህገ መንግስት ለመቀየር ፍቃደኛ ነው ብዬ በግሌ አላምንም። ነገር ግን በዛ ልክ ደግሞ የጎሳ ፖለቲካው ግጭቱ በናረ ቁጥር ያው ወደማያግባባ ሂደው ውስጥ እንገባለን መቀየሩ ላይቀር ይችላል። ግን አሁን ባለው ሁኔታ ላይ ጠቅላይ ሚኒስትሩ እንደተናገሩትም የህገ መንግስት የመቀየር ሐሳብና ፍላጎት አላቸው በግሌ አላምንም። ምክንያቱም እታችም የተሰገሰጉት በተለይ የኦነጋዊን አስተሳሰብ ብሔርተኝነትን የሚያቀነቅኑ አስተሳሰብ በተለይ የብልጽግና ኦዲፒዎች እዛ አካባቢ ይበዛሉ የሚል እምነት አለኝና ኦነግን ከማበረታታት አንጻርም አፕሪሼት ከማድረግ አንጻርም በተለይ ከመታገስም አንጻርም አይተናልና የመቀር የብልጽግና ኦዲፒ የህገ መንግስት የመቀር ፍላጎት አለው ብዬ አላምንም። ግን ለቀጣዩን ኢትዮጵያ ትልቋን ኢትዮጵያ ስል ለማየት ካስፈለገ ግን የህገ መንግስት በአንድ በሌላ መንኩ መሻርና መቀረድ አለበት ብዬ በግሌ አምናለሁ።
በጣም ቆንጆ። እንግዲህ ምንድነው አሁን የጠየቃችሁ ጥያቄ ቁልፍ ጥያቄ ነው። ከቲፒኤልኤፍ በኋላ ከተሸነፈ በኋላ መሸነፉ አይቀርም እንዳውም ጥሩ የሚሆነው ለኢትዮጵያ ቶሎ ቢሸነፍ ነው። ቶሎ ተሸንፎ መሪዎቹ እጃቸውን ቢሰጡ ነው። ያ ለኢትዮጵያ በጠቅላላው ለሀገሪቷ ጠቃሚ ነው። ከዛ በኋላ ግን ምንድነው የሚደረገው? ህገ መንግስቱ እንዳላችሁት ለዚህ ሁሉ ቀውስ ዋናው መንስኤው ይሄ ሀገሪቷን በዘርና በሃይማኖት በቋንቋ የከፋፈለ ህገ መንግስት ነው። እንደውም የትም ሀገር የሌለ ህገ መንግስት አንዲትን ሀገር ዜጎቿ በብሔር መገንጠል ይችላሉ ብሎ ያስቀመጠ የኢትዮጵያ ህገ መንግስት ብቻ ነው። መገንጠል ይችላሉ፣ ሌላው ሀገር ሁሉ አንድ ላይ እንድንሆን። እንደውም የሆነ ሰው ከፕሮፌሰር ማሞም ውጭ የሆነ እንትን ልኮልኝ ነበር ዶኩመንት እንዳየው የሳውዝ አፍሪካንና የኢትዮጵያን ህገ መንግስት መግቢያው ላይ ይሄ ፕሪያምብል አለ መግቢያ አለ አይደል? መግቢያው ላይ የነዛ እኛ የደቡብ አፍሪካ ሰው ህዝቦች ነው የሚለው አንዱ እያንዳንዱ ሰው መብት አለ። የኢትዮጵያው ግን ምንድን ነው የሚለው? ብሔሮች ብሔረሰቦች፣ ሰው መብት የለውም፣ ብሔር ካልሆንክ መብት የለም። አንድ ሁለተኛ ምን ይላል? መገንጠል ይችላሉ ይላል የራሳቸው መንግስት አስቀድሞ። እና ይሄንን መቀየር አለበት። ይሄን ለማድረግ የአሁኑ መንግስት ይፈልጋል አይፈልግም ያ ሌላ ጥያቄ ነው። ህዝቡ እኛ ምን እንላለን? ህዝቡ ምን አየ? ምን ተማረ? ከእንደዚህ አይነት ህገ መንግስት ምን ተማረ? ይሄንን ተጽዕኖ ማድረግ አለብን እንጂ እኛ መንግስት የሚፈልገውን ብቻ እያየን አይደለም የምንሰራው። ይሄ ትክክል ነው ትክክል አይደለም፣ በዲሞክራቲካሊ ተወያይቶ ያለውን ነባራዊ ሁኔታ ሁሉ ነገር ተወያይተን ይሄ ነው የሚያዋጣው የማያዋጣው ምንም ለውጥ የለውም። ምንም ለውጥ የለውም።
ዝግጁነት ወሳኝነት አለው። ለምሳሌ አሁን
መንግስት ዝግጁ የሚሆነው ህዝቡን እያየ ህዝቡ ተጽዕኖ ሲያደርግበት ነው። ካላደረገበት እንደሚመቸው ነው የሚያደርገው። ለዚህ ነው ሁልጊዜ ኢትዮጵያ ድምጽ ሬዲዮ የሚለው ምንድነው? አስቀድመህ ታያለህ፣ ትተነብያለህ ነገሮችን ካለው ተጨባጭ ሁኔታ። ይሄ ነገር እንዲህ ቢሆን ጥሩ ነው ትላለህ እንጂ መንግስት ስለማይፈልግ ዝም አንልም። መንግስት ዝግጁ አይደለም።
ኖ የእናንተን አመለካከት ነው መውሰድ የፈለግኩት። ለምሳሌ አሁን ህዝቡም ይሄን ከተረዳ ተጽዕኖ መፍጠር የዋናው አላማው ተጽዕኖ መፍጠር ነው። ህዝቡ ላይ መንግስት አሻፈረኝ፣ ይሄን ህገ መንግስት አልቀይርም፣ በጎሳ አገዛዝ እቀጥላለሁ፣ ቲፒኤልኤፍ ሲያደርግ የነበረው ነገር በዚህም ጎሳ አስኬዳለሁ ቢል አሁን ይህን አዌርነስ ነው ክሬት ማድረግ
ያለበት
እና ይሄ ወደፊት እንዴት ይወስደናል የሚለው አሁን መንግስት ዝግጁነት እዚህ ላይ ነው ሊመጣ የሚችለው። ገብቷል አባባሌ? ከዛ አንጻር ነው ይህን እንድታይልኝ።
ትክክል። ይኸው መንግስት ሁልጊዜ ለራሱ ማንኛውም መንግስት የዶክተር አብይ መንግስት ማንም የማንም ሀገር መንግስት ለራሱ ወይንም ለራሱ ፓርቲው ለድርጅቱ ለአባሎቹ የሚስማማውን ሁልጊዜ የሚመርጠው። ግን ያ ሚዲያዎች ምንድነው ማድረግ ያለባቸው? ለህዝብ ለሀገር እንደ አንድ እንድንኖር በአንድ ላይ እንድንኖር ምንድነው የሚያስፈልገው የሚለውን በግላቸው በራሳቸው አመለካከት ተመልክተው ለህዝብ አዌርነስ መፍጠር መቻል ነው። አለበለዚያ የበቀቃ መሆን ምንድነው? በቀቃ ነው የሚባለው የፓሮት መንግስት ያለውን በሙሉ እሱ የሚዲያ ስራ አይደለም። የሚዲያ ስራ ህዝቡን ለራሱ መብት፣ ለራሱ እድል፣ ለራሱ የመኖር ውሳኔ እንዲያደርግ ትክክለኛ መስሎ የሚታያቸውን መንግስትም የሚለው ሊሆን ይችላል፣ መንግስትም የማይለው ሊሆን ይችላል። ያንን ማስተማር ነው፣ ማሳወቅ ነው፣ ማስረዳት ነው። ይሄ ነው የኛ ስራ። የኛ ስራ ደግሞ በአሁኑ ጊዜ ይሄ ህገ መንግስት አገሪቱን 30 ዓመት ሰቆቃ ውስጥ ከቷታል። ከዚህ መማር አለብን። ከስተቱ የማይማር ድንጋይ ብቻ ነው። ከስታችን መማር አለብን፣ ይሄንን ማረም አለብን። የፌዴራል ይሁን አይሁን እዛ ላይኛ ምንም ችግር የለብንም። የፌዴራል መንግስት ኢትዮጵያ ፌዴራሊስት መሆን ትችላለች፣ ጥሩ ነው ቢሆንም ግን ያ ፌዴሬሽን በቋንቋና በብሔር ሳይሆን በሌላ ቢሆን ይመረጣል። ያ ነው እንጂ አንዳንዶቹን ፌዴራሊዝም ልታጠፉ ነው የምትፈልጉት? በፍጹም አይደለም። በቋንቋና በዘር መሆኑን እንቃወማለን። ይሄ ነው ባጭሩ። ሌላ እንግዲህ ውይይት ካላችሁ አሁን ወደ ኖርዌይ ልደውል ነው። ኖርዌይ ያለውን የሚጠብቁን እንግዶች አሉ፣ ከነሱ ጋር እንወያያለን። እስከዛ ሙዚቃ ጋብዛቸው።
Saiul saiade Dice de la sal de la toane bantirau sere Ai că randiken medesu waqtun tefiko Marini la sal de la toane gualai weko
ችንን ወደ ኖርዌይ በማዞር የቀድሞው የቲፒኤልኤፍ መስራች ከነበሩት አንዱ አቶ ግደይ ዘራ ሲሆንን ይዘንላችሁ ቀርበናል። ተናስተልን ጌታዬ።
ተናስተልን እንደምን አደራችሁ?
ሰላም ነው ሁሉ ነገር?
ሰላም ነው።
ሌላው ቢቀር እዚህ ሰላም ነው። አገራችን ትንሽ ሰላሟም የተቀነሰ ቢሆንም አቶ ግዴ ዛሬ ከርሶ ጋር ልንወያይ የተስማማ ነው ሰሞኑን በትግራይ አካባቢ ስለሚደረገው እንግዲህ መንግስት የህግ ማስከበር ነው የሚለው ስለዚህ ጉዳይ አጠር ያለው ውይይት እንድናደርግ ነው። ጦርነቱ በምን ተጀመረ ይላሉ? በምን ምክንያት ነው ጦርነቱ በቃ የመጀመ ኢሚዲየት የጀመረበት ምክንያት በርሶ አመለካከት ምንድን ነው?
አዎ እንግዲህ ለጦርነቱ ጫፍ ለመድረስ ብዙ የገፉት የነጡ ነገሮች አሉ። አሁን መጨረሻው ላይ ግን እንግዲህ የመጨረሻውን ቃታ የሳበችው በሰሜናዊ እዝ ላይ የተወሰደው በህወሓት እርምጃ ነው የመጨረሻውን እንትን ያደረገው።
ለምንድን ነው ህወሓት ይሄንን እርምጃ የወሰደው? ምን ሊያገኝበት ነው? እነዛ ጦሩ እኮ የትግራይን የኢትዮጵያን ዳር ድንበር ሲያስጠብቅ የቆየ በህብረተሰቡን እየረዳ ያለ በርሻው በሚኑ በሚኑ ያለ ኃይል ነው። ለምንድን ነው ህወሓት ያንን ምን ያገኝበት ነበር?
አዎ እንግዲህ ህወሓት ከስልጣን ከተገፋ በኋላ ትግራይ ውስጥ ተሸሽጎ የነበረው አመራር ለጦርነት ሲዘጋጅ የቆየ ነው። ጦርነት በኃይል እንደገና ወደ ስልጣን ለመመለስ አላማ አድርጎ ሲንቀሳቀስ ቆይተዋል እና በዚህም አላማው ያው ያለፈው ሁለት አመት ካየነው ልዩ ኃይል በማሰልጠን ወታደሩን በማጠናከር እሱን አጠናክሮ ኢትዮጵያ ውስጥ በተለያዩ መንገዶች ብጥብጥ እየፈጠረ ከበስተጀርባ ኢትዮጵያን በጣብጦ እሱ ወደ ስልጣን ለመምጣት ያቀደበት ሁኔታ እንዳካሄድ ስለነበር በዚህ ሁኔታ እንግዲህ ይሄ መጨረሻው ላይ እንግዲህ አሁን ወታደሬን አሰልጥኛለሁ ደህና ኃይል አለኝ በሚልበት ሁኔታ በተጨማሪ ይህንን የሰሜን እዝ አዳክሞ የእሱንም መሳሪያ ይዞ ታጥቆ አለውን የኢትዮጵያ መንግስት ለመገልበጥ ነው። እንግዲህ ሌላ ምንም አላማ የለውም። ይህንን አስቦ ነው እንግዲህ አሸንፋለሁ ከሚል አኳያ ነው እንግዲህ ይህ ሁለት አመት ካየ ነው በትዕቢትና በልቀት በትንክት የታጀበ ሂደት ነበር የምናየው። እኛ ያለፈውን የአርባ አመት እንትን የደርግን መሸነፍ እንትን እያደረገ ይህንን ያሸነፍን ያንኮታኮት ዝነን ይህንን ያለውን ኃይል እናሸንፋለን ጦራችን ጠንካራ ነው እያለ ይህንን አይነት ስሜት በመፍጠር ጠላት መጡብህ በሚልን ፍራቻ በህዝቡ ላይ በመፍጠር ይህንን ህዝብ ሲቀሰቅስ ቆይቷል። አሁን እንግዲህ ጊዜው ነው ብሎ ነው አስቦ እንግዲህ እንደዚህ ያደረገው ማለት ነው።
ግን ምን አይነት አስተሳሰብ ነው ያለፈውንና በደርግ ጊዜ የነበረውን የዓለም የፖለቲካ አመለካከትና የቀጠናውን የፖለቲካ ሁኔታ አልተመለከቱም ማለት ነው? ያን ጊዜ እኮ ደርግን ጠቅላላ ጎረቤት ሀገሮች በሙሉ ይቃወሙ ነበር። ኤርትራ ቲፒኤልኤፍን ትደግፍ ነበር። አሜሪካ ደርግን ይቃወም ነበር። ጎረቤቶች እነ ሱዳን ሁሉ እርዳታ ያደርጉ ነበር። አልፎ ተርፎ አዲስ አበባ እንኳን ቲፒኤልኤፍ ሲገባ በኢፒኤልኤፍ ጫንቃ ላይ በእነሱ ታንክ ተረድቶ ነው። አሁን ግን ያ በምንም ቦታ የለም። እንዴት ይህን ማሰብ አቃታቸው?
አዎ እንግዲህ ያለፈውንም ትርክት በትክክል ያቀርበው እንግዲህ የደርግን ኃይል ራሱ እሱ ብቻ እንዳሸነፈ አድርጎ ነው የሚያቀርበው ለህዝቡ እንጂ ሀቅነቱ ካየው አንተ እንዳልከውም ጭምር ነው። ምክንያቱም የደርግ ስርዓት በሁሉም ኢትዮጵያዊ የተጠላ ስለነበር ሁሉም ኢትዮጵያዊ የተሳተፈበት ነው። አማራውም፣ ኦሮሞውም፣ ሌላውም ሁሉ የተሳተፈበት ነው። ይህንን ሁሉ ጦር አልፎ ወደ አዲስ አበባ ለመግባት እኮ የአማራ ህዝብ የሂደን ሰራዊት ተሰልፎበታል። ከዚህ አልፎ እንዳልከው የኤርትራ ጦርነትም ስለነበር እንዲያውም 75% የጦሩ እንትን በኤርትራ ላይ ነው የነበረው፣ 25%ን በትግራይ የነበረው ድንድል እንችላለን እና ደርግን አሸንፌያለሁ የሚለውም ውሸት ትርክት ነው።
ኦኬ
አሸንፏል፣ ግን ብቻውን ያሸንፈው አይደለም እና ይህንን አይነት የጀብደኝነት ስሜት በህዝቡ ላይ ለመፍጠር ሲቀሰቅሱበት ከርሟል እንግዲህ ያው ሁለት አመት በእንደዚህ መልክ ነው ያለው
አቶ ግደይ ባሁኑ ጊዜ እኮ እንደምናየው ወያኔ ድርጅቱን ብቻ ሳይሆን የትግራይን ህዝብም ከሁሉም ጋር አጋይቶ አናጭቶ ጣላት ሊያዳርግ ያሰበ ነው የሚመስለው ለህዝቡም የሚያስብ አይመስለኝም ምክንያቱም ባሁኑ ጊዜ ኤርትራ አትደግፍም የቲፒኤልኤፍን ትግል የህዝቡም ወደዛ መሄድ መሸሽ እንኳን ያቅተዋል ሱዳንም አትደግፍም ሁሉም ጋር ተጣልቶ የትግራይን ህዝብ እንደ ምንድነው ክርስቲያኖች እንደምት የሚየማርያም ጣላት እንዲሆን ይፈልጋል በሁሉም አካባቢ እንዲጣላ ይፈልጋል ደግነቱ ኢትዮጵያኖች ወንድም እህታቸው ነው የሆኑ የትግራይን ህዝብ አይጠሉም ግን ምንድነው ይሄንን ህዝቡስ አልተረዳም የትግራይ ህዝብ ወያኔ ከሁሉም ጋር ሊያጣላን ነው ስለዚህ መሸሽ አለብን ከወያኔ ብሎ አያስብም ህዝቡ
ህዝቡ ሊያስብ ይችላል መሪዎቹ ግን እነዚህ አሁን የትግል መሪዎች እንደው አሳባቸው ደርቋል የሚለው ነገር እውነትም ደርቋል እኮ እነሱ አሁን የሚያዩት የትግራይን ህዝብ ሽግ አድርገው የያዙትን ከአሁን በፊት ያጠፉትን ከጥፋትም እንዳይጠየቁ ይህንን ለመከላከል ነው እንግዲህ ትግራይ ውስጥ የተወሸቁት የትግራይን ህዝብ ጥቅም አይደለም የሚያዩት የትግራይን ህዝብ በአጠቃላይ በጠላት ተከባሃል በሚል ፕሮፓጋንዳና እንትን ነበር የሚመሩት በዚህ በኤርትራ በዚህ በአማራ በዚህ በኢትዮጵያ የአብይ መንግስት ተከባሃል እያልክ ደግሞ አቅምህንም ገምተህ እኮ የምታደርገውና የሚያዋጣን ነገር ታደርጋለህ እነዚህ እንደዚህ አይነት የማሰብ ችሎታ የላቸውም ተከበናል በሁሉም ተከበናል እያልክ ትልቅ ጦርነት እንትን ምክንያቱም ትዕቢት ትምክህት ንቀት ነው የሞላቸው እነዚህ ሰዎች በዚህ ተሞልተው ሌላ ለማሰብም አይችሉም ደንቁረዋል
አቶ ግደይ
ምንም ወደዚህ አይነት አስተሳሰብ ለማስገባት ያልሞከሩበት ሁኔታ የለም ያም ሆኖ እንግዲህ ይህንን እርምጃ ሲወስዱ እንዲያውም የኢትዮጵያ መንግስት በጣም ትግስት አድርጎ ለረጅም ጊዜ ጠብቋቸዋል ባይነኝ አሁን ግን የመጨረሻው እንትኑን ቀጣውን የሳቡት እነሱ ናቸው እስከ መጨረሻው መሄድ አለበት ባይነኝ እንትኑ እነዚህ ሰዎች ይዞስ ለህግ ማቅረብ ወይ ድርጅቱንና መሪዎችን ማጥፋት እስከ መሄድ ድረስ ያለበት ጦርነት ነው ብዬ ነው ማምኑ
አቶ ግደይ የሰዓት እጥረት ስላለብኝ የኢትዮጵያ ኤምባሲም በዚህ ሰዓት መደወል ስላለብኝ የመጨረሻ መጠይቆት አጠራርገው በውጭ የሚኖሩ የትግራይ ተወላጆችን አጠራርገው ምን አይነት ምክር ነው የሚመክሯቸው ህዝቡ እንዳይጎዳ የትግራይ ህዝብ እንዳይጎዳ
አዎ እንግዲህ እኔ በአጠቃላይ የምለው ምንድነው ጥፋቱ ኦሬዲ ተደርጓል አሁን ወደ ደረስንበት ሁኔታ ያመጣው ደካማ አመራርና አመለካከት ህወሓት ነው ውጭ ያሉትም ለዚሁ ተካፋይ በመሆን እንዲያውም በፌስቡክ የፌስቡክ የጦር አርበኛ ማዕት ነው ያለው እኔ አሁን የምለው ምንድን ነው እውነታው ትግራይ ውስጥ ያለው እውነታ ይህ አይደለም የትግራይ ህዝብ ብዙ ስቃይ ብዙ ችግር ያለበት በዚህ ድርጅት ሲሰቃይ የቆየ እና አሁንም አላስፈላጊ ጦርነት ውስጥ የከተተው መሆኑን ተገንዝቦ የህወሓት መሪዎች ያደረጉትን ጥፋት ተቀብለው እጃቸውን እንዲሰጡ እና ውጭ ያሉትም ትግራውያን ይህንን ጦርነት በቲፒኤልኤፍ የተጀመረውን አውግዘው ከመንግስት ጎን እንዲቆሙና ህዝቡንም እንዲያረጋጉ ከዛ የሚችሉት ነገር ካለ ህዝቡን ይረጋጋበትን ሁኔታ መፍጠር ነው። ጦርነት ጨዋታ አይደለም ስንለውም የቆየነው ነገር ነው። በጦርነት ብዙ ሰው ያልቃል፣ ይጎዳል፣ ይሰደዳል። እና ይህንን ሁኔታ አሁን እንግዲህ እዚህ ላይ አደረሱት። ካደረሱት በኋላ እንግዲህ ኃላፊነት ካለንም ይህንን ሁኔታ የማረጋጋትና ህዝቡንም የመርዳት በየአካባቢው እንዲረጋጋ ማድረግ እርዳታም እንዲያገኝ ማድረግ ሁኔታ በዚህ አካባቢያ ውጭ ያለው ትግራዋይ እንዲሳተፍ ነው ማሳስበው። ይሄ የጦርነት ፉካራና ጋጋታ ሽለላ ቢያቆሙ ጥሩ ነው ባይነኝ። አንዳንዶቹ ያው እንግዲህ ሰላማዊ ሰልፍም እየወጡ ኢትዮጵያውያን አይደለንም የሚሉም አሉ። ካልፈለጉ ኢትዮጵያን ላይሆኑ ይችላሉ፣ እሱ የራሳቸው ምርጫ ነው። ግን አሁን ባለው ሁኔታ የትግራይ ህዝብ ይህንን ሂደት የሚደግፈው እየደገፈ ያለ እንጂ የሚቃወሙም አይደለም። አይተናል እኮ አሁን ጦሩ በገባበት አካባቢና ነጻ ባወጣው ህዝቡ ምን ያህል ደስታና ፌስታ እያደረገ መሆኑን እናያለን። የትግራይ ህዝብ እነዚህ ሰዎች በመጥፋታቸው ይሄ ድርጅት በመጥፋቱ የሚደሰት እንጂ የሚያዝንበት ሁኔታ የለም። ግን ከሱ ጋር ተያይዞ የሚመጣ ጥፋት ብዙ ስላለ ይህንን እንግዲህ የሚያረጋጋበት ሁኔታ ማድረግ ያስፈልጋል። በመንግስትም በኩል ቶሎ ብሎ የማረጋገጥ ስራ እንዲሰራ አስፈላጊ መሆኑን ለማሳሰብ ወጣሉ።
እጅግ በጣም አመሰግናለሁ ጌታዬ። እንግዲህ ሌላ ጊዜ ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። ለጊዜው አመሰግናለሁ።
በጣም አመሰግናለሁ። እኔ አመሰግናለሁ።
ጤና ይስጥልኝ። አድማጮቻችን ከዚህ በመከተል ደግሞ በስካንዲኔቪያ የኢትዮጵያ አምባሳደር የሆኑትን ክቡር ድሪባ አቶ ድሪባ ኩማን ይዘንላችሁ ቀርበናል። ከሳቸው ጋር ውይይት እናደርጋለን። ውይይታችንን እንድታዳምጡ በአክብሮት እንጠይቃችኋለን። ጤና ይስጥልኝ አምባሳደር።
ጤና ይስጥልኝ፣ እንደምን አላችሁ?
ሰላም ነው?
ደናንናለን ይመስገነው።
የዛሬው ጥያቄ እንግዶቼን በሙሉ ሰላም ነው የሚለው ጥያቄ አብዝቻለሁ። ሰውም ሳይታዘበኝ አይቀርም። ማገሬ ሰላም ከለለ እዚህ ሰላም ያለ አይመስለኝም።
ልክ ነው።
ክቡር አምባሳደር እጅግ በጣም አመሰግናለሁ በዛሬው ዕለት ያለውትን ጊዜ አበቃክተው ከኢትዮጵያ ድምጽ ሬዲዮ ጋር ውይይት በማድረግ ለአድማጮቻችን በአለም ዙሪያ ያሉ ይሄን ሬዲዮ ለሚከታተሉ መልእክቶን ለማስተላለፍ የኛንም ጥያቄ ለመመለስ ፈቃደኛ በመሆኑ እጅግ በጣም አመሰግናለሁ። ወደ ጥያቄ በቀጥታ ልግባና መቼም ያገራችን ሁኔታውላችንንም ያሳስበናል። በምን ሁኔታ ነው ያለው ኢትዮጵያ ውስጥ ጦርነቱ?
እንግዲህ ያው ሰሞኑን መንግስትም በተደጋጋሚ በሚዲያ ሲገለጽ እንደነበረው ህግ ማስከበር ኦፕሬሽኑ በአሁኑ ሰዓት ወደ መጨረሻው እየተቃረበ ነው ያለው። ከተጀመረበት ጊዜ ጀምሮ በተሳካ ሁኔታ እየሄደ ነው ያለው። ጸረ ኢትዮጵያ የሆኑ ኃይሎች በዚህ ኦፕሬሽን ለመጨረሻ ጊዜ ለህግ የሚቀርቡበት ሁኔታ ለማመቻቸት የመከላከያ ሰራዊታችን በከፍተኛ እንቅስቃሴና በከፍተኛ ሞራል እየሰራ ነው ያለው።
አምባሳደር ዛሬ እንደሰማነው መቀሌም አከባቢ ተከባለች ነው የሚለው እና እንደምናየውና እንደምንታዘበው ከሆነ በቅርብ ጊዜ የሚጠቃለል ይመስላል ጦርነቱ። እነዚህ በስልጣን ላይ የጦርነቱ ዓላማ ምንድነው? መጨረሻ ዓላማው ምንድነው?
እንግዲህ እንደሚታወቀው ከ2010 የነበረው የኢህአዴግ ስርዓት ለመቀየር ከውጭ በህዝብ ግፊትና ከውስጥ ደግሞ በለውጥ ኃይሎች የተጀመረው ጅምር ፍሬ አፍርቶ ኩብር ጠቅላይ ሚኒስትራችን ስልጣን ከያዙ ጊዜ ጀምሮ TPLF ለውጡ እንዳይሳካ ከፍተኛ እንቅፋት ሲፈጥር ለነበረው በ2010 ሰኔ 16 የግድያ ሙከራ በጠቅላይ ሚኒስትራችንና ከተለያየ አካባቢ የመጡ እንዲሁም የአዲስ አበባ ነዋሪዎቻችን ላይ ቦምብ ወርውሮ ብዙ ሰው ተጎድቷል። ይሄ የለውጥ መሪዎችን ገሎ ለውጡን ለማደናቀፍ የታቀደ ነበረው። አጋጣሚ እኔም የአዲስ አበባ ከንቲባ ስለነበርኩ በወቅቱ እዛው መድረክ ላይ ከጠቅላይ ሚኒስትራችን ጋር ነበርኩ እና የአዲስ አበባ ህዝብና ከተለያየ ኢትዮጵያ አካባቢዎች የመጡ ህዝቦች የራሳቸውን ህይወት ሰውቶ በወቅቱ እኛን አትርፎናል እና ይሄ ቡድን በህዝብ የተወደደ የተመረጠ መሪ ለመግደል በመሞከር ለህዝቡ ያለውን ንቀት አሳይቷል። ቀጥሎም በኦሮሚያ፣ በአማራ፣ በደቡብ በተለያዩ የኢትዮጵያ አካባቢዎች በጣም አሳቃቂ የሆነ ግድያዎች እንዲፈጸሙ ፋይናንስ ሲያደርግ ሲመራ ነው የነበረው። በቅርቡ ደግሞ ህገወጥ ምርጫ አካሄደዋል። ከዛ ማልፎ ተርፎ አሁን ህዳር 4 ቀን እንደ አውሮፓ አቆጣጠር በትግራይ ያለው ለረጅም አመታት እዛ ቆይቶ የትግራይ ህዝብን ከተለያዩ ጥቃቶች ሲጠብቅ የነበረውን የመከላከያ ኃይል ባልታሰበና ባልተጠበቀ ሁኔታ ጥቃት አድርሷል። ስለዚህ ይሄ መጨረሻው የክፋት ጫፍ ስለሆነ መንግስት የሚሊተሪ ኦፕሬሽን አካሄዶ ይሄንን ኃይል ከዛ ማስወገድ ስላለበት የዚህ የኦፕሬሽኑ አላማ እነዚህን ጸረ ህዝብ የሆኑ ኃይሎችን ከትግራይ አስወግዶ የትግራይ ህዝብም ሰላም እንዲያገኝ የተረጋጋ ኑሮን እንዲኖር ከኢትዮጵያ ወንድሞቹና ወገኖቹ ጋር አንድ ሆኖ አገሩን እንዲገነባ ለማድረግ ሰላማዊ ሁኔታን ለመፍጠር ያለመ የሚሊተሪ ኦፕሬሽን ነው።
አመሰግናለሁ። በነገራችን ላይ መንግስት በስልጣን ላይ ያሉት የመንግስት አመራሮችም ይሁኑ እርሶም ሌሎቻችሁም ብትሆኑ ትግራይ ነጻ አውጪ ድርጅት ብሎ ስሙን ሳይቀይር 27 አመት ሙሉ ሀገሪቷን ሲመራ ጥርጣሬ አላደረባችሁም? ለምንድን ነው ስሙን እንኳን ያልቀየረው? ይሄ ሬዲዮ ብዙ ጊዜ ይሄን ጥያቄ ያቀርብ ነበር፣ መልስ የሚሰጠው አልነበረም። ለምንድን ነው ስሙን የማይቀይረው? ምክንያቱም አንዳንድ ቦታ ምን የሚሉ አሉ የፖለቲካ ታዛቢዎች፣ ካልተመቸኝ ስልጣኑን ይዤ ካልቆየሁ እስከ ስልጣን ከወረድኩ ትግራይን ገነጥላለሁ በሚል ሊሆን ይችላል ሊሉ ነበር። እናንተ ግን አብራችሁ በመሰሩበት ጊዜ ይሄ ነገር አይታያችሁም ነበር? ለምንድነው ትግራይ ነጻ አውጪ ድርጅት ብለ ኢትዮጵያን የምትመራው ብላችሁ ጠይቃችሁ ታጣውቁም?
በእርግጥ በመንግስት ውስጥ ይሁን በፓርቲ ውስጥ በነበርኩ ጊዜ በኦፊሻል በሆነ መንገድ ሲጠየቅ አልነበረም። ግን ውጪ አሁን አንተ ያነሳቸውን ትርጣሬዎች እነሱ ነበር። ሌሎቹ ዲሞክራሲያዊ ድርጅት ንቅናቄ የሚል ስም ነበራቸው። ህዋት ለምንድን ነው የነጻነት ግንባር ሆኖ የቀጠለው የሚል በየግላችንም ውጪም ከህዝቡም ከተለያየ ምሁራንም ይነሳ ነበርና እናነሳለን። እነሱ እንደሚሉት በትጥቅ ትግል ጊዜ አንድ ጊዜ መጀመሪያ ሲመሰረቱ የትግራይ ሪፐብሊክን ለመፍጠር ነበር አላማችን ብሎ ሲያወሩ ነበር። ሲያወሩ በግልጽ ይስማ ነበር። አሁን ደግሞ በቅርቡ ከአዲስ አበባ ወጥቶ ትግራይ የገቡ ጊዜም አንዳንድ የህዋት ከፍተኛ ባለስልጣኖች እንገነጠላለን፣ የትግራይ ነጻ ትግራይን መሰረታለን የሚል ተቃዋሚ ፓርቲዎችም አሉ። አሁን በትግራይ እንደዛ ተመስርቶ ፕሮፖጋንዳ የሚነዙና እነዚህ ሁለቱን ድምሮች ደምረ ስታይ ጥርጣሬ ያሳድርብሃል። ግን ለምንድን ነው ስሙን ያልቀየሩት የሚለው ነገር በትክክል መናገር የሚችሉት እነሱ ይመስሉኛል። እና ለወደፊቱ ይሄን ነገር ሊያብራሩ ይችላሉ ብዬ ገምታለሁ፣ በተለይ በትግል ውስጥ የነበሩና ውስጡን በደንብ የሚያውቁ። ግን አንተም እንዳነሳሁ እኛም በየግላችን እንደዚህ አይነት ጥርጣሬዎች እና ሐሳቦች በተለያየ ጊዜ ሲነሱ ስለነበረው የሚያነሱ ሰዎችም ቢያነሱ የሚገርም አይደለም ማለት ነው። ይህን ስም መቀየር ነበረባቸው፣ አልቀየሩም። አሁንም ይህንኑ ይዞ ነው የቀጠሉት።
አምባሳደር፣ ዶክተር አብይ ሲናገሩ የወያኔ መሪዎች በተከታታይ ችግር ሲፈጥሩና ሀገሪቱን ቀውስ ለማስገባት ሲሞክሩ ቆይተው አሁን ጦርነት ለመግባት ተገደናል ብለዋል። ይህ እየታወቀ ታዲያ አስቀድሞ ይሄ ነገር ከመድረሱ በፊት እነዚህን ሰዎች ሰብሰብ አድርጎ አንድ ቦታ አስቀምጦ ከችግሩ መዳን አይቻልም ነበር? ለምሳሌ እንደ ፕሮፌሰር መስፍን ሌሎችም የኢትዮጵያ ድምጽ ሬዲዮም ይሄን ይናገር ነበር። እነዚህን ሰዎች እነዚህን ሽማግሌዎች አንድ ቦታ አስቀምጦ እንደው መገደልም የለባቸውም፣ አንድ ቦታ አስቀምጦ እስከሚሞቱ ይቀጡ ይብል ነበር። እና ይሄንን ቢደረግ ኖሮ ይሄ ችግር ይመጣ ይመስሎት ነበር?
እንግዲህ ምንድነው አሁን በኢትዮጵያ የተካሄደው ለውጥ ከዚህ በፊት ከነበሩት ለውጦች ሁሉ ይለያል። በፊት በ66 አብዮት ተካሄደዋል የነበረው ሰውም ስርዓቱም ሙሉ በሙሉ ተደምስሷል። እንደገና በ83 ዓመተ ምህረትም እንደዚህ ወያኔ ስልጣን ሲይዝ እንደዚሁ የነበረውን በሙሉ የመደምሰስ የነበረው አብዮት ነበረ። አሁን ግን የተካሄደው ለውጥ ሪፎርም ነው።
ኦኬ።
አብዮት አይደል? ሪፎርም ደግሞ ቼንጅ ኤንድ ኮንቲኒቲ ቀጣይነትና ለውጥና ቀጣይነት የሚል ኮንሰፕት ነው ጠቅላይ ሚኒስትራችን በተደጋጋሚ እንደገለጹት ይዞ የተነሱትና በዚህ ምክንያት ቅሬታ ያላቸው ለውጡን የማይቀበሉ ኃይሎች በሪፎርም ሂደት ውስጥ በድርድርና በሰላማዊ መንገድ በፍቅር ልንፈታው እንችላለን የሚል አቋም ነበራቸው። ስለዚህ ጠቅላይ ሚኒስትራችን በሰላም ያምናሉ፣ በፍቅር ያምናሉ፣ በኢትዮጵያ አንድነት የሚያምኑ ስለሆነ ቅሬታም ቢኖራቸው ለውጡንም ባይቀበሉ በድርድርና በሰላማዊ መንገድ ወደ ጦርነት ወደ ግጭት ሳንሄድ መቀጠል እንችላለን የሚል አቋም ስለነበራቸው ነው ከመጀመሪያው እነዚህን ሰዎች ሁሉ ሰብስቦ ያላሰሩት። እና የለውጥ ኃይሉ በዚህ አይነት መንገድ መቀጠሉ እኔ ክፋት አለው ብዬ አልወስድም። ነገር ግን ቲፒኤልኤፍ እኩይ ተግባሩን ቀጥሎ ነበረና አሁን ወደኋላ ተመልሼ ሳይ ያኔ የለውጥ ኃይሉ አስቦ ያደረገው ቅንነት እና ፍቅር የተሞላበት ሁኔታ ቢሆንም እነዚህ ሰዎች እኩይ በመሆናቸው ለኢትዮጵያ የማይጠቅሙ ለለውጡም የማይጠቅሙ መሆኑን አሳይተዋል። እንግዲህ ዞሮ ዞሮ እነሱኑ ነው የሚጎዳው ማለት ነው። ምንም እንኳን የኢትዮጵያ ሕዝብ ብዙ ዋጋ የከፈለበት ቢሆንም ዛሬ ይሄው ተከቦ ነው ያሉት። ላጠፉትና ለኢትዮጵያ ሕዝብ ላይ ላደረሱት በደል ሁሉ ዋጋ ይከፍላሉ የሚል ሀሳብ ነው ያለኝ።
አምባሳደር፣ ቅድም ሲናገሩ የዚህ የጦርነት ዓላማ ምንድን ነው ብዬ ለጠየቅኩት ህግ ማስከበር ነው ብለውኛል። በተደጋጋሚ የምንሰማውም ይሄ ነው፣ በትግራይ ውስጥ ያለውን ህገ ወጥነት ለማስከበር ነው። በነገራችን ላይ ክቡር አምባሳደር፣ የህግ ማስከበር ጉዳይ በሀገሪቱ በጠቅላላው ሁኔታ በጠቅላላው አካባቢ ይፈጸማል? የህግ ማስከበር ጉዳይ ሁሉንም ይመለከታል ነው ትግራይ ብቻ ነው?
እንግዲህ ምንድነው ይሄ ወታደራዊ ኦፕሬሽን ነው። ወታደራዊ ኦፕሬሽኑ የሚካሄደው የታጠቀ ኃይል አለ፣ ጸረ ህዝብ ኃይል አለ፣ ከቀላል እስከ ከባድ መሳሪያ ታጥቆ ኢትዮጵያን ችግር ውስጥ ለመክተት ነው የቲፒኤልኤፍ አላማና ሁለተኛ ደግሞ በዲፌንስ ፎርሱ ላይ የመጨረሻ የክፋት ጫፍ የምትለውን እርምጃ ወስደዋል። ስለዚህ የህግ ማስከበር ስራው በዋናነት ይሄን ኃይል በወታደራዊ ኦፕሬሽን ካስወገድን በኋላ ህዝቡን መልሶ ወደ ማረጋጋት የሚሄድ ነው። በሌሎች አካባቢዎች ጸረ ህዝብ ኃይሎች ባሉበት፣ እንደዚሁ አልፎ አልፎ የሚከሰቱ ግድያዎች በሚፈጸሙበት በአብዛኛው የአካባቢ ፖሊስ፣ ሚሊሻና የፈጥኖ ማለት ይሄ ልዩ ኃይሉ እያሳደደ እርምጃ ይወስዳል። አልፎ አልፎ ደግሞ ከፍ ያለ ችግር በሚሆንበት ጊዜ የመከላከያ ኃይሉ ድጋፍ ይሰጣል። አሁን በትግራይ የሚካሄደው አይነት ማሲፍ የሆነና ፍርሃትን የማስከበርና አገርን ለማፍረስ የሚንቀሳቀሰውን ኃይል የማስወገድ ከበድ ያለ ላይሆን ይችላል። ግን በመላው አገሪቱ ህግ የማስከበር ስራ በዋናነት በሲቪል ተቋሞች በህግ ተቋሞች የሚከናወን ነው እንጂ በወታደራዊ ኦፕሬሽን የሚካሄድ አይደለም። ይሄኛው ለየት ያለ ያው የታጠቀ ኃይል ከፍተኛ ታጣቂ ያሰለጠነና አገርን ለማፍረስ የተዘጋጀ ኃይል ስለሆነ ወታደሩ ላይም እርምጃ ወስዶ ስላሳየ ጠንከር ያለ እርምጃ ለመውሰድ ታስቦ ነው። በሌሎች አካባቢዎች ህግ ማስከበር በፖሊስ እና በአካባቢ ሚሊሻዎች እንዲሁም በህግ ኃይሎች ሊሰራ የሚችል ነው። እንደዚህ አይነት ወታደራዊ የሆነ ኦፕሬሽን የሚካሄድበት አይደለም ማለት ነው።
ተግባባን። እርስዎ እንደሚሉት ከሆነ ይሄኛው ሀገር ለማፍረስም ለማናጋትም የሀገርን ጸጥታ ለማናጋት የተደረገ ስለሆነ የሚሊተሪ ፎርሱ ኢንቮልቭ ማድረግ ተገዷል ነው የሚሉት። ግን በአጠቃላይ ጌታዬ በአጠቃላይ የህግ የበላይነት ለማስከበር ስንል የህግ የበላይነት ለማስከበር ስንል የህብረተሰቡን ሲቪል ህብረተሰቡን የሚመለከታል። እንደውም እሱን ነው የሚመለከተውና ኢትዮጵያ ውስጥ ለምሳሌ የህግ የበላይነት ስንል ፍርድ ቤት ነው ህግን የሚወስነው የሚተረጉመው። ያንን ህግ ስራ ላይ መዋል ማለት ፖሊስም ሆነ ማንኛውም ያንን ማክበር አለበት ማለት ነው። አይደለም እንዴ? ምንግባባለን?
ትክክል ነው።
በጣም ጥሩ። እንደሱ ከሆነ ክቡር አምባሳደር፣ እንደሱ ከሆነ ኢትዮጵያ ውስጥ አይን ያወጣ አንዳንድ ቦታ ፍርድ ቤቶች ራሳቸው ይቅርታዬን በማንሳት ፍርድ ቤቶች ራሳቸው ምን እናድርግ አቅም የለንም ፖሊስ ምን እናድርገው ይላሉ። ሰዎችን ፍቱ ብለው ፍርድ ቤት ሲያዙ ፖሊስ እምቢ ብሎ ያስራል። ይሄንስ እንዴት ታውታላችሁ ጌታዬ?
እንግዲህ ይሄ ምንድነው አሁን በኢትዮጵያ ውስጥ በጣም ማሲፍ የሆነ የፍትህ ዘርፉን ለመቀየር ለመለወጥና ረጅም ዘመናት በጸረ ዲሞክራሲያዊ ባህል ውስጥ የነበረ የፍትህ ዘርፍ ነው። የጸጥታ ተቋማትም ለ27 ዓመት በጸረ ዲሞክራሲያዊ መንገድ ነው ሲሄዱ፣ ፍርድ ቤትም ነፃ አልነበረም።
ትክክል።
ስለዚህ ይሄን ባህል መቀየር ያስፈልጋል። ይሄን ለመቀየር ደግሞ ሰፊ የሪፎርም ስራዎች በኢትዮጵያ ውስጥ እየተካሄዱ ነው ያሉት። አሁን ያልካቸው ኢንሲደንሶች አሉ። እነዚህ አጠቃላይ ሪፎርሙን እና ለውጡን የሚገልጹ ሳይሆን ኢንሲደንሶች ናቸው። በኢንሲደንስ ደግሞ ያው አጠቃላይ የሀገሪቱን ተቋም መፈረጅ ስለማይቻል እኔ እነዚህ ኢንሲደንሶች ቀስ በቀስ እየጠፉ ሪፎርሙና ለውጡ የበላይነት እያገኘ ይሄዳል በሁሉም አካባቢ የሚል አመለካከት ነው ያለኝ።
አመሰግናለሁ። እንዳሉት ነው ነገሩ ቲዮሬቲካሊ። ግን ሰው በፊት ለፊት የሚታዩ ትላልቅ ለምሳሌ አሁን ከብዙ ሰው የሚያወራቸው ችግሮች አሉ። ፍርድ ቤት የፈረደላቸው በነፃ ይለቀቁ ካንዴም ከሶስቴ በመያዣ ይውጡና ይከራከሩ ለጤናቸው ይፈቱ የሚሉትን ፖሊስ አዛዡ ያሰረ እንብ ያለ ሲቀመጥ አድማጭ ወይንም ደሞ ተመልካች ኢትዮጵያዊው ሌላው ተራው ኢትዮጵያዊ ያውም የፖለቲካ ድርጅት መሪ የሆኑት እንዲካደረገ እኔ ምን ዋጋ አለኝ ብሎ ተስፋ እንዲቆርጣ ያደርግም ወይ? መንግስት እንደዚህ አይነቶቹን ፖሊሶች ለምንድነው ወዲያው የፖሊስ አዛዦች ወዲያው እርምጃ የማይወስድባቸው?
በእርግጥ ባለፈው ጊዜ ፓርላማ ላይ ጠቅላይ ሚኒስትራችንም የፍርድ ቤት ውሳኔ ተግባራዊ መሆን አለበት በእያንዳንዱ አካባቢ የሚል ጠንከር ያለ መግለጫ ሰጥቶ ነበርና እኔም የማምነው ፍርድ ቤት ከወሰነ ሰዎች መለቀቅ አለባቸው። በእርግጥ ምንድነው ኬዞቹን እኔ አሁን እንግዲህ እዚህ ነው ያለነው፣ እያንዳንዱን ኬዝ መርምረን መረጃ በእጃችን ላይ የለም። ኬዙን መርምሮ ለምን እንዳቆዩ ፍርድ ቤቱ ያለቀቁ ሰዎች ላይ ለምን እርምጃ እንዳልወሰደ ይሄን ሁሉ መመርመር ይጠይቃል። ግን በመሪ ደረጃ የፍርድ ቤት ውሳኔ ባለፈው ፓርላማ ላይ ክቡር ጠቅላይ ሚኒስትሩም እንደገለጹት እኔም የማምነው መለቀቅ አለባቸው፣ የፍርድ ቤት ውሳኔ መተግበር አለበት። ግን እያንዳንዱ ኬዝ ውስጥ ገብቶ የአስተዳደር አካሉ መመርመር አለበት ለምንድን ነው ያልተለቀቁት የሚለው የዳኞች አስተዳደር ጉባኤ ስላለ ፍርድ ቤቱም ስልጣን ስላለው መርምሮ የማስተካከያ እርምጃዎች መውሰድ ይችላል የሚል ሀሳብ ነው ያለኝ።
አምባሳደር፣ በአሁኑ ጊዜ በተለያዩ የሶሻል ሚዲያ ገጾች ላይ በቪዲዮም ይሁን በማይንቀሳቀሱ ምስሎች የተደገፉ ዘር ላይ ያተኮሩ ግድያዎች፣ መሳደዶች፣ መንደሮች መቃጠል፣ እነዚህ የጋዜጠኞች መታሰር፣ የፖለቲካ ድርጅት መሪዎች መታሰር ይታያሉ፣ ይሰማሉ። ኢትዮጵያ ውስጥ የህግ የበላይነት አደጋ ላይ ነው፣ አሳሳቢ ደረጃ ላይ ደርሷል የሚሉ የዓለም አቀፍ ተቋማትም ብቅ ብቅ ማለት ጀምረዋል። አምነስቲ ኢንተርናሽናልም ክሪቲሳይዝ ማድረግ ጀምረዋል። የህግ የበላይነት ኢትዮጵያ ውስጥ አደጋ ላይ ነው ይላሉ እርሶ?
እንግዲህ ምንድነው ከመጀመሪያው ጀምሬ እንደገለጽኩት ይሄ ግድያ መፈናቀል እንዲከሰት ዋናው በፋይናንስም ይሁን ባለው ኔትወርክ ሌሎችም ጸረ ሰላም ኃይሎችን በማንቀሳቀስ እና ፋይናንስ በማድረግ ወንጀልን ግጭትን ፋይናንስ በማድረግ በኢትዮጵያ ውስጥ ደም እንዲፋሰስ ያደረገው ቲፒኤልኤፍ ነው። ይሄ በጥናትም የተረጋገጠ ነው። በተደጋጋሚ መንግስትም መግለጫ ሲያወጣ ነበር። አሁን ይሄን ነገር ከስር መሰረቱ ከሩት ኮዙ ለማቆም ከተፈለገ በዚህ ጉዳይ ላይ ለት ተቀን ሲሰራ ያለውን ቲፒኤልኤፍን ላይ እርምጃ ወስዶ ለሀገራችን ዘላቂ ሰላም ማረጋገጥ ስለሆነ በሶሻል ሚዲያም ይሁን በሜይንስትሪም ሚዲያ በተለያዩ ሰባዊ መብት ድርጅቶች የተገለጸው ነገር ሊስተካከል የሚችለው እና የህግ የበላይነት ሊረጋገጥ የሚችለው ለህግ የበላይነቱ እንቅፋት የሆነውን ኃይል ከስር መሰረቱ በማስተካከል ይሆናል ማለት ነው። ስለዚህ የኢትዮጵያ መንግስት አሁን የጀመረው ነገር ዘላቂ የሆነ የህግ የበላይነት እንዲከበር የህግ ልዕልና በሌለበት ያው ዲሞክራሲን በተሟላ ሁኔታ ማሳካት ስለማይቻል የህግ ልዕልና እንዲኖር ሁሉም ዜጎች ከህግ በታች ሆነው እንዲኖሩ ለማድረግ የሚያስችል ይሄ የዲስተርባንስ ፋክተር ሆስቲል የአትሮሲቲ የሚፈጥረውን ኃይል በሀገራችን ሰላምና ህግ እንዳይከበር የሚያደርገውን ኃይል ማስወገድ አስፈላጊ ስለሆነ ነው ይሄ ኦፕሬሽን እየተካሄደ ያለው። ከዛ በኋላ መቼስ የተስተካከለ ሁኔታ ይመጣል የሚል እምነት በመንግስትም እኔም ያለኝ ሐሳብ እሱ ነው።
በጣም ጥሩ ጌታ ያመሰግናለሁ። አንዳንድ ታዛቢዎች ደግሞ ይሄን የርሶ ያሉትን እንዳለ ሆኖ ትክክል መሆኑን ብዙ ያምንበታል፣ ግን አንዳንድ ደግሞ ተጠራጣሪዎች ምን ይላሉ? ትክክል ነው፣ ቲፒኤልኤፍ ነው ለዚህ ሁሉ በሽታ መንስኤው ቲፒኤልኤፍ ነው። ሆኖም ግን ይሄንን ስራ ላይ የሚያወሉለት የተለያዩ ኃይሎች በየአካባቢው አጠናክሮ እየረዳ ነው ይሉና ለምሳሌ ይላሉ የኦነግ ሸኔ ድርጅት ማአት ወንጀል ኢትዮጵያ ውስጥ ሲሰራ መንግስት ብዙም እንዴት ነው ትኩረት አይሰጠውም የሚሉ አሉ። እርሶ ምን ይመስሎታል?
እንግዲህ ትኩረት አሁን ብዙ የኦነግ ሸኔ በወንጀል ላይ የሚሳተፉ የኦነግ ሸኔ አባላትም እየተጠየቁ ነው ያሉት። መንግስት ከፍተኛ የሆነ ስራ እየሰራ ነው ያለው ለህግ የማቅረብ በተለይ ደግሞ በምዕራቡ የኢትዮጵያ ክፍሎች ላይ ታጥቆ የሚንቀሳቀሱ ኃይሎች አሉ ከሰላማዊ መንገድ አፈንግጦ እነሱንም ስርዓት ለማሳዝ መንግስት በማያቋርጥ ሁኔታ እርምጃ እየወሰደ ነው ያለው እና በአጠቃላይ ሳይ ኢፒኤልኤፍንም ሌሎችንም በኢትዮጵያ ህግ እንዳይከበርና የንጹሃን ደም እንዲፈስ የሚያደርጉ ጸረ ሰላም የሆኑ ኃይሎች ላይ መንግስት ምንም ድርድር ሳያደርግ እርምጃ እየወሰደ ስለሆነ ይሄ ነገር ግዛዊ ነው። ሪፎርሙን ወደኋላ ሊመልስ አይችልም። ከዚህ እርምጃዎች ካለፍን በኋላ ኢትዮጵያ በዘላቂነት ጠንካራ ሀገር ሆና ህግ የሚከበርባት ሀገር ሆና እንደምትቀጥል ነው እኔ ያለኝ እምነት ማለት ነው።
ኦኬ ኦኬ። አሁን የሚቀጥለውን ጥያቄን መልሰውልኛል። አያሳስበውትም ወይ ልልዎት ነበረ በየጊዜው በየቦታው ሰዎች
የሀገራችን ጠላቶች ሁሉ ጊዜም ቢሆን አፍሮ ነው የሚመለሱት። ጸረ ኢትዮጵያ ኃይሎች ኢትዮጵያ ለብዙ ዘመናት ብዙ ታሪክ ያላት በአፍሪካ ውስጥ መንግስት ለብዙ ሺህ ዓመታት የኖረባት ሀገር ነች። ጠላቶቿን ሁሉ አሸንፋ አንድነቷን ጠብቃ እስከዛሬ የኖረች ናት። ለወደፊትም ጠንካራ ዲሞክራሲያዊትና እኩልነት የተረጋገጠባት ኢትዮጵያ ትኖራለች፣ ትቀጥላለች። ምንም አይነት ስጋት የለኝም በግሌ ለማለት እፈልጋለሁ።
ኦኬ። ሌላው ክቡር አምባሳደር የታዘብ ነው የፕሮፓጋንዳ ሁኔታ ነው። የትግራይ ነጻ አውጪ ከመንግስት በበለጠ ሁኔታ የውሸት ፕሮፓጋንዳ ሲነዛ ተቀባይነት ሲያገኝም በአንዳንድ የምዕራብ አውሮፓ ሀገሮች እንሰማለን። በመንግስት በኩል ያለው ግን ደካማነት ይስማል ወይንም በራስ አለመተማመን ነው ወይንም ደግሞ የሚያምኑበት በመንግስት በኩል እውነት የለም ወይንም ያንን እውነት ለማካፈል ፍርሃት አለ። ምንድነው ችግሩ? አቃለሁ ባዶ ቆርቆሮ ሲመቱት ይጮሃል የሚባል አባባል አቃለሁ፣ ግን በፕሮፓጋንዳ ዓለም ላይ ግን እንዲህ አይነት አይሰራም። ምንድነው ድካማችሁ በመንግስት በኩል?
እንግዲህ ልዩነቱ ምንድነው? ቲፒኤልኤፍ ኃላፊነት በጎደለው መንገድ ውሸትን ጨምሮ በጣም እጅግ በጣም ብዙ የሆኑ የሶሻል ሚዲያ አርበኞችን ፈጥሮ በአለም ዙሪያ የውሸት መረጃዎችን፣ ያልተጨበጡ መረጃዎችን፣ ስም ማጥፋቶችን እየረጨ ይውላል። መንግስት በዚህ አይነት መንገድ መሄድ አይችልም። መንግስት ስለሆነ ሁነተኛውን እና ሐቁን የተሰራውን ለዓለም አቀፍ ማህበረሰብም ይሁን አገር ውስጥ ላለው ህዝብ ማስተላለፍ ላይ ነው ትኩረት የሚያደርገውና የፕሮፓጋንዳ ስራ በተቻለ መጠን ሁነት ላይ ካልተመሰረተ ሐቅን ካልያዘ አንድ ቀን መጋለጡ አይቀርም። እና ይሄው የውሸት እንትናቸው እየተጋለጠን ያለው አንዳንድ ተገስቶ የሚሰሩ ግለሰቦችም አሉ። በተለያዩ ዓለማት ሚዲያዎች ለቲፒኤልኤፍ ስፖንሰር የሚያደርጋቸው ልክ ሀገር ውስጥ ግጭትና ወንጀልን ስፖንሰር እንደሚያደርጉ ሁሉ በውጭ ዓለምም ወንጀሎችን ስፖንሰር አድርጎ የሚሰራ ድርጅት ነው። ስለዚህ በዚህ ተገስቶ የውሸት ወሬዎችን የሚያሰራጩ አሉ። ይሁንና መንግስትም አሁን የተለያዩ ዘዴዎችን ተጠቅሞ ህብረተሰቡ ትክክለኛውን መረጃ እንዲያገኝ እያደረገ ነው ያለው። ለምሳሌ በጠቅላይ ሚኒስትር የፕሬስ ሴክሬታሪያት በአዲስ መልክ ተቋቁሞ መረጃ እየተላለፈ ነው። በውጭ ጉዳይ ሚኒስትርም ሜይንስትሪም ሚዲያ በተቻለ መጠን ለህዝብም ለዓለም አቀፍ ሚዲያዎችም በውጭ ያሉ ኤምባሲዎችም እንደዚሁ ከመንግስታት ጋርና ከተለያዩ ቲንክ ታንክስ እንዲሁም የሚዲያ ተቋማት ጋርም ግንኙነት ፈጥሮ ለመስራት እየሞከሩ ነው ያሉት እና ከጊዜ ወደ ጊዜ እየተሻሻለ ነው ያለው። የቲፒኤልኤፍ ገኖ የሚታየው አንተም እንደጠቀስከው በገንዘብ የተለያዩ የውሸት ስብከቶችን ስለሚረጭ ነው። ይሄ በጊዜ ሂደት እየከሰመ እየደከመ ይሄዳል። እውነት ግን ሁሌም እየበራና ህዝቡ በደንብ እየተረዳ የሚሄድ ይመስለኛል።
ክቡር አምባሳደር እርሶም ሲናገሩ ሰምቻለሁ፣ እኔም እንደማውቀው ብዙም ኢትዮጵያኖች እንደሚያውቁት የአዲስ አበባ ከተማ ከንቲባ ነበሩ እርሶ። ስለ አዲስ አበባ ምን ይላሉ? ምን መሆን አለባት አዲስ አበባ ጌታዬ?
እንግዲህ አዲስ አበባ ከተማችን የሀገራችን ህዝቦች ለዘመናት ተረባርቦ የገነቧት ከተማ ነች። ሁሉም ህዝቦች የፖለቲካ ማዕከል፣ የኢኮኖሚ ማዕከል፣ የአንድነታችንም መገለጫ ናት አዲስ አበባ። እና ስለዚህ አዲስ አበባ ለኢትዮጵያም ለአፍሪካም የራሷን ሚና እየተጫወተች መቀጠል አለባት። ልማቷም እየተፋጠነ ነው የመጣው። ይሄ ልማት የበለጠ እየተፋጠነ እየተጠናከረ ይቀጥላል የሚል ሀሳብ ነው ያለኝ። በእኔ በኩል በእኔ ጊዜ ብዙ ለመስራት ሞክረናል። አሁንም ብዙ ስራዎች አሉ። ይሄው ስርዓት ቀጥሎ የኢትዮጵያን ህዝቦች ፍላጎትና ጥቅም እያስከበረ የሚሄድ ይመስለኛል።
አዲስ አበባ በእርሶ አመለካከት አዲስ አበባ የሁሉም ኢትዮጵያዊ ከተማ ነች፣ የኢትዮጵያ ዋና ከተማ ነች ነው እንደገባኝ?
በትክክል
ጌታዬ። በመጨረሻ አጭር ደቂቃ አንድ ደቂቃ ሰጥቶታለሁ። ይህን ሬዲዮ ለሚከታተሉ ወገኖቾ፣ በዓለም ዙሪያ ላሉ ወገኖቾ ምን አይነት አጠር ያለ መልእክት ያስተላልፋሉ? ጊዜያዊ የሆነ ወቅታዊ የሆነ
እንግዲህ የማስተላልፈው መልእክት ምንድን ነው? በኖርዲክ አካባቢ ያሉ ኢትዮጵያውያን እና ትውልደ ኢትዮጵያውያን በሙሉ በተቻለ መጠን አሁን የመከላከያ ሰራዊታችን እየወሰደ ያለውን እርምጃ በሚመለከት በተለይ ቲፒኤልኤፍ በሚፈጥራቸው የሰብአዊ መብት ችግሮች ጉዳት የሚደርስባቸው ዜጎች ይኖራሉ። እርዳታ የሚፈልጉ ሰብአዊ እርዳታ የሚፈልጉ ዜጎች ይኖራሉ። እነዚህን ሰብአዊ እርዳታ የሚፈልጉ ዜጎችን ለመደገፍ ከፍተኛ ጥረት ማድረግ ጀምረናል፣ ገንዘብ ማሰባሰብ። ስለዚህ የሀገር ጥሪ ነው እና ለዚህ የሀገር ጥሪ ሁላችሁም በምትችሉት አቅም ከሀገራችሁ ጎን እንድትቆሙና እንድትደግፉ ለማለት ፈልጋለሁ። አካውንት ከፍተናል፣ ስዊሽ አካውንትም አለን። በዚህ ላይ ድጋፍ እንድታደርጉ የከበረ ጥሪዬን ማቅረብ እፈልጋለሁ።
ክቡር አምባሳደር እጅግ በጣም አመሰግናለሁ። ወደፊትም እንደዚሁ አስፈላጊ በሚሆንበት ጊዜ ከእናንተም ልክ አሁን እንዳደረጋችሁት ባለፈው እኛ ጠይቀን አልቻላችሁም ነበር ባሁኑ ደግሞ እናንተ ሲመቻችሁ ደውላችሁ መቅረብ እንፈልጋለን ብላችሁ ነበር ልክ እንደዛው እኛም ስንፈልግ እናንተም ስትፈልጉ ህዝብ ምንገናኝበት ይሄ ሚዲያ ቢሆን ደስ ይለናል ወደፊትም እንደምናገኛችሁ ባለሙሉ ተስፋ ነን ጠና ያስጥልን ጌታዬ
በጣም አመሰግናለሁ እናንተም ሰላም ሆኑ እኛም ያለንን መረጃ ለነዋሪዎቻችን ለማስተላለፍ ሁሌም ዝግጁ ነን እና አመሰግናለሁ
ጤና ይስጥልን
ሰላም ሁኑልኝ መልካም ጊዜ
የኢትዮጵያ አምላክ ይፈርዳል ሳይውል ሳያድር ላታል ፈላቷን ባንዲራው ስር አይቀር አንድ ቀን መድረሱ ወቅቱን ተፍቆ ማሪኝ ላታል ፈላቷ እግሯ ላይ ወድቆ
አድማጮቻችን አብራችሁን ስላላችሁ ያመሰግነን በቀጣይ ደግሞ ሌላ ወደ ሌላው ርዕሳችን እናፋለን በቀደም ሲል አህመድ ከኢትዮጵያ አምባሳደር ጋር ያደረጉትን ቆይታ እንደወደዳችሁ ተስፋ እናደርጋለን ባለን 10-15 ደቂቃ ደግሞ ያለውን ሌላ ጉዳይ እንወያይበታለን ማለት ነው በቤኒሻንጉል ጉሙዝ በአሁኑ ሰዓት በኢትዮጵያ ጦርነት እየተካሄደ ነው በዛ ሰዓት ግን በተለያዩ ክልሎች ያሉ ጥቃቶችን አንስተን እንወያያለን ዮናስ ምናልባት በቤኒሻንጉል ጉሙዝ ውስጥ አሁን አንዱ መረጃ ምንድነው በቤኒሻንጉል ጉሙዝ ውስጥ በታጣቂዎች በተሰነዘረ ጥቃት ከአልባሳና ሙዘን ከሚባሉ የአካባቢ ቦታዎች የተፈናቀሉ 2680 ሰዎች ዳሊት የሚባል ቦታ የሰፈሩ 1500 በላይ ሰዎች ድባጤ ምናምን የሚባሉ ቦታዎች ደግሞ 4200 ሰዎች ተፈናቅሏል ይባላልና ከዚህ በተጨማሪ ደግሞ በደቡብ ክልል በኮንሶ ዞን በተፈጠረ ግጭት በታጣቂዎች በተፈጸመ ጥቃት ከመቶ ሺህ ሰዎች በላይ ተፈናቅሏል ይባላልና እንደው ምናልባት አብዛኛው አቴንሽናችን የሚወሰደው ጦርነት በመሆኑ እነዚህን እየተካሄዱ ያሉት ነገሮች ጥቃቶችን በተመለከተ እስኪ ያለ አስተያየት ምንድነው?
እንግዲህ እነዚህ ጥቃቶች ዛሬ ብቻ አይደሉም ከለውጡ በኋላም በተደጋጋሚ በተለያዩ ክልሎች በህር መሰረት ያደረጉ ጥቃቶች መፈናቀሎች ብዙ ነበሩ መንግስትም ልክ አሁን ህግ ማስከበር ያልቻለበት ሁኔታን በተደጋጋሚ ታዘበናል እኛም በዚህ በኢትዮጵያ ሬዲዮ እርምጃ መውሰድ አለበት የመንግስት ቸልተኝነት ዝምተኝነት ሊያበቃ ይገባል የሚሉ ሐሳቦችን በተደጋጋሚ ያነሳን ነበር ለምሳሌ ከነዚህ ጥቃቶች መካከል ያው ኦነግ ቢፈጸማቸው ተግባራቶች ናቸው ያው እንደሚታወቀው ኦነግ ወደ ሀገር ቤት ከገባ ጀምሮ ከኤርትራ ወደ ኢትዮጵያ ሲገባ በትግራይ በኩል የከፍተኛ የህወሓት ባለስልጣናት ደማቅ አቀባበል አድርገውለታል ከዚህም በአንድም ይሁን በቀጥታም በተዘዋዋሪ የህወሓት እጅ እንዳለበት በሚፈጸሙ ጥቃቶች አያጠያይቅምና እንግዲህ መንግስት አሁን በአስፈጻሚው አካል ላይ ቅዳው ጫካ ላይ ህወሓት ላይ የግን የማስከበር እርምጃ እየወሰደ ይገኛል ያው እንደሚታወቀው ትልቁ ዋናው አንኳሩ ሲጣፋ ከዛ በኋላ ያሉ ኢትዮጵያ ውስጥ ያሉ ስንክሳሮች በጊዜ ሂደት መጥፋታቸው አይቀርምና እንግዲህ በተለይ የኦሮሚያ ብልጽግና እርምጃ እየወሰደ ነበርና እርምጃው ተናቁን መቀጠል ያለበት ይያምናለሁ እርምጃው ምንም የዘገየ ቢሆንም ምንም ግልጽ ያልሆነ ነገር አለ በተለይ የኦነግን እንደዚህ መፈርጠም በተለይ የኦሮሚያ ብልጽግና ድጋፍ ያረግለታል በሚል ሐሳብ አለኝ ባንድ ወቅት የበፊት የነበሩት የኦሮሚያ ክልል የደህንነት ኃላፊ የነበሩት ከማል ገልቹ ኦዲፒ ኦነግ እንዲጠናከር የተለያዩ ድጋፎችን ያደርጋል በተለይ የኦዲፒ ያሉ
የመሳራ ግምጃ ቤቶች እንዲዘርፍም ድጋፍ አርጉለታል። ከዛም አንፃር እኔ ይሄ ነገር ትክክል አይደለም ብዬ በመናገሬ ከስራ ልሰናበት ይያለው ብለው ተናግረው ነበርና መንግስት በግልጽ የሚያሳየው ቸልተኝነት እንደንዳሳየ ነው። በተለይ በክልሉ በሚገኘው በኦነግ የሚፈጸመው ጥፋቶችና ግን ያው እንደሚታወቀው አሁን ያለው በተለይ የዘር ፖለቲካው ችግር፣ የብሔር ፖለቲካው ችግር አዛም ዝም በሚፈነዱ ማነት መሰረቱ ጥቃቶች አስፈጻሚና በቀጣሚው በተዛዋሪ ህዋትም እንደሆነ ይታወቃልና ይሄ የህዋቱ ድን የተደረጀ ቡድን ሲጠፋ በጊዜ ሂደት ቀስ በቀስ እነዛም ዛሬም ነገም የሚፈጠሩ ስንክሳሮች መጥፋታቸው አይቀርምና እንግዲህ መንግስት የሚወስደውን በጃ አጠናክሮ በኦነግ ላይም ፊቱን ማዞር አለበት ይያስባሉ።
አሁን እናደርገው እንግዲህ ዮናሳ እንዳልከው ቲፒኤልኤፍ ከተፋ በኋላ ምናልባት እነዚህን የሌሎች የጥፋት አካሎችን መንግስት እርምጃ ይወስዳል ብለን ተስፋ እናደርጋለን። ያ ካል ሆነ ግን ሄለውቱ ምን አስበውም ህዝቡ ለየሞት ለጦርነትም ዋጋ ያጣል ብለን እናስባለን። ከዚህ ባለፈ ምናልባት አው አህመድ እስኪ ያለው
አርስት ላይ ቅድም እንዳልኩት ነው ምንድነው ያልኩት መንግስት የሚለውን ብቻ አይደለም ሚዲያ መከታተል ያለበት ወይንም ደግሞ መንግስት የሚፈልገውን ብቻ አይደለም ሚዲያ ኢንዲፔንደንትሊ ራሱ አዘ ሚዲያ የህዝብን ፍላጎት የህዝብን አዳምጦ ህዝብ ማወቅ ያለበትን አዳምጦ አስቦ ለወደፊቱ ምን ያስፈልጋል አሁንስ ምንድነው ያለው የሚለውን አስቦ አውጥቶ አውርዶ ያንን መንግስት አላውም ወደደውም ያ የሚዲያ ችግር መሆን የለበትም በግልጽ ማስቀመጥ አለበትና አሁን በሚዲያ በኩል በኢትዮጵያ ድምጽ ሬዲዮ በኩል የሚታየው ምንድነው ይሄ ጦርነት ባስቸኳይ እንዲያልቅ የተቻለውን እናረጋለን ማለት መሪዎቹ የጦርነቱ ቶሎ እንዲያልቅ ምንፈልገው መሪዎቹ ተይዘው ህዝቡ ከችግር እንዲድን ነው። ሌላው የኢትዮጵያ ህብረተሰብ ይሄ ጦርነት በተለያየ መንገድ ይነቀዋል ያ እንዲቆም እንፈልጋለን። ትግራይ ውስጥ ያሉትም ወገኖቻችን በእነዚህ በርኩሶች አነሳሽነት በተደረገው ጦርነት እንዲጎዱ አንፈልግም። ሶ ያ ከሆነ በኋላ ግን የኛ የሚዲያው አላማ ምንድነው ኢትዮጵያ ድምጽ ሬዲዮ አላማ ምንድነው ኢትዮጵያ ውስጥ ያለው በአጠቃላይ ያለውና ሊመጣ የሚችለውን ችግር እያየን ይሄ ችግር እንዳይኖር መንግስት አላውም አልጠላውም ሊወደውም ይችላል ይሄንን ማቀረብ ነው ለኛ ለህዝቡ እንዲያውቀው ማድረግ ነው። ሶ አሁን ዝም ብሎ አቤት አቤት መጨፈር ብቻ አይደለም ወደፊት ሊመጣ የሚችለውን ካሁን አስቀድሞ ማሳወቅ ይሄ ነገር ይታሰብበት ይሄ ነገር እንደዚህ ቢሆን ጥሩ ነው ይሄ ባይሆን ጥሩ ነው ይሄ ቢሆን ጥሩ ነው እያልን ሐሳቡን ሚዲያ ማቅረብ መቻል አለበት። አለበለዚያ ቀድም እንዳልኩት በቀቀን ነው አይደል በአማርኛ ፓሮት መሆን ሚዲያ ድሮ መቅረት አለበት በወያኔ ጊዜ መሪዎቹ የሚሉትን እየተከታተሉ ማሰማት መቅረት አለ ለህዝብ ነው ሚዲያ የሚቆመው ለህዝብና ለሀገር
ተከክላ
ይሄንን ነው ለማለት እንፈልገው
አሁንት ነው አሁንም የተወያየንበት ያለነው ጉዳይ እንዳልከው አህመድ ያንን ነው ለህዝቡ ማንጸባረቅ ምንፈልገው ምክንያቱም አሁን ቲፒኤልኤፍ መንግስት ለስካውንት እየተፈጠሩ ላሉት ነገሮች ሁሉ ቲፒኤልኤፍን ተጠያቂ ሲያደርግ ቆይቷል አብዛኞቻችንም ሼር ምናደርገው ነገር ነው ነገር ግን ይሄ ጦርነት ካበቃ በኋላ በፌደራል መንግስቱ የበላይነት ከተጠናቀቀ በኋላ እነዚህ ነገሮች በማን ነው ብለም ሊደረጉ የሚችሉት እነዚህ ጥቃቶች ሲቆማሉ ወይ ነው ያ ነው ትልቁ ጥያቄ
ያለው ለዚህ ደግሞ መንግስትን እንዲ ቢሆን ጥሩ ነው እንዲ ቢሆን ጥሩ ነው ማለት የሚዲያ አንዱ ግዴታ ነው ማሳየት ሚዲያ ደግሞ ከሌ ይወደኛል ከሌ ይጠላኛል ከሚል ተነስተው
ሊሰጥ
ኤግዛክት
ማንንም ሳይድ የማያዝን
ቅድሚያው ህዝብና ሀገር ነው ለሚዲያ ቅድሚያው ህዝብና ሀገር እውነትን ማውጣት እውነትን ስናወጣ ግን አይ የናንተ እውነት ውሸት ነው የሚል ካለም ያንንም ማሰማት መቻል አለብን የራሳችንን እውነት ብቻ አይደለም የሌላውንም እውነት ማሰማት አለብን። እንግዲህ ይሄ ነው ለዛሬ ውይይት ያደረግነው አጠር ያለው ውይይት
ምናልባት ልጠይቀው ላይ ካነሳው ከሚዲያን በተነሳ ሚዲያን በተመለከተ አሁን ኢትዮጵያ ላይ የፕሬስ ነጻነቱ አደጋ ላይ ያለበት ሁኔታ ነው የሚሉ ሰዎች አሉ። በቅርብ እንደምታስተውሰው የሀገር ውስጥም ሆነ የውጭ የሀገር ጋዜጣ የሀገር ውስጥ ጋዜጣዎች የታሰሩበት የነበረ ስቲል በስር ቤት ውስጥ ያሉ ሰዎችም አሉ። የውጭ ጋዜጣዎች ደግሞ በቅርብ ለምሳሌ አንዷ ከሬተርስ ዘገባ ላይ ከየ ተባረረችበት ሁኔታ አለ እሱን በተመለከተ አሁን ሚዲያ ላይ ስናወራ ስለነበረ እንደው ምናልባት
ትክክል ምንድነው ባጭሩ ችግሮች በጣም የተወሳሰቡ ብዙ አሉ። የኛ ደግሞ ኃላፊነት ምንድነው እነዚህን ችግሮች በቅድመ ሁኔታ እንዳመጣጣቸው ለህዝብና ለመንግስት ማሳወቅ ነው። ይሄ ነገር ትክክል አይደለም ካሁኑ ይቁም ጥሩ ከሆነ ደግሞ ቀጥሉበት ለህዝብ ይጥቅማል ለህዝብ አይጥቅምም ማለት የሚዲያ ኃላፊነት ነው እና እንቀጥልበታለን። አድማጮቻችን እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። በሚቀጥለው ሳምንት ደግሞ እንዲሁ ሌላ ለአድማጭ ይጥቅማሉ ምንላቸው እንግዶች ይዘን እንደምንቀባ ካሁኑ ቃል እንገባለን። እስከ ሳምንት መልካም ሳምንት ይያልን የምንሰናበታችሁ እኔ አህመድ
ተመስገንና ዮናስ ሁነን ነው።
ተመስገንና ዮናስ ጤና ይስጥልን እስከ ሳምንት መልካም ሳምንት።